ይህ በስቱቀል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ንጋት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
በድጋሚ ጤና ይስጥልን እያል ዶክተር አብይ አህመድ ፍራንክፈርት ተገኝተው ከኢትዮጵያን ወገኖቻቸው ጋር የሚያደርጉትን ውይይት ለመካፈል ፍራንክፈርት ኮመርስ ባንክ አሬና ካረፍኩበት ሆቴል አጠገብ ስለሆነ በግሬ ሲሄድ ከሆላንድ የመጡ ያገሬ ልጆች ጋር ተገናኘን። እነሱም ወደዚያው ይሄዱ ስለነበርና የተለመደውን መለያችንን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ተውበው ስለነበረ ሰላም ለመባባልና ለተመጣጣው ጊዜ አልፈጀብንም። ከመሃላቸው ሁለት ወጣት ሴቶች አንገቴ ላይ ያለውን የልዩ መግቢያ ፈቃድ አዩና ምንድነው ብለው ጠየቁኝ። እኔም አረ ምንም አይደለሁ፣ አንገቴ ላይ ተንጠለጠለው የስካንዲኔቪያ ሀገሮችን ጥያቄ ለማቅረብ ስለማቀርብ የልዩ መግቢያ ፈቃድ ነው አልኳቸው። ሁለቱም ሴቶች ልጆች ወዲያው ቀበል በማድረግ ውይ እባክህ ጥያቄ አለን ላብይ እንድታደርስልን የምንፈልገው ሲሉኝ፣ አይ ከተሰጠኝ የአምስቱ አገሮች ጥያቄ ውጪ መጠየቅ አልችልም ስላቸው፣ ባንድ ላይ ከባድ እኮ አይደለም ቀላል ጥያቄ ነው አሉኝና፣ እኛ ማወቅ የምንፈልገው የአብይን ደህንነት ስለሆነ እንድትጠይቅልንም የምንፈልገው አብይዬ አብይዬ እንዴት ነህ እንዴት ነህ እንድትልልን ብቻ ነው አሉኝ። ምንም እንኳን ይህ ጥያቄ በወከልኳቸው ወይንም በወከሉኝ አገሮች ተወካዮች ውይይት ተደርጎበት ይጠየቅ አይጠየቅ ተብሎ የሚነሳ ጥያቄ ባይሆንም ባለችኝ የጊዜ ጥረትና መድረኩ በእኔ ቁጥጥር ስላልሆነ ዶክተር አብይን ሁለቱ እህቶች እንዳሉኝ አብይዬ እንዴነህ ለማለት አልደፈርኩም። በሌላ በኩል ግን የኢትዮጵያ ድምፅ ሬዲዮ የሁሉም መድረክ ስለሆነና የኔም መድረክ ስለሆነ በዚህ አጋጣሚ ዶክተር አብይን ቢሰሙም ባይሰሙም የሆላንድ እህቶቼን አብይዬ እንዴነ ጥያቄ ይኸው አቅርቤላቸዋለሁ። ወደፊት እድል ከገጠመኝ ደግሞ ይህንኑ ጥያቄ በቀጥታ ለዶክተር አብይ ለማቅረብ ቃል እገባለሁ። ሌላው ከዚህ ከጊዜ መጣበብ የተነሳ የግል ምስጋናዬን ላቀርብ ባልችልም እነሆ አሁን በዚህ ሬዲዮ ባለችን ጊዜ ተጠቅሜ ምስጋናዬን ለዶክተር አብይና ለትግል ጓዶቻቸው በግሌና በቅርብ ጓደኞቼ ስም እንዲደርሳቸው ይሁን እላለሁ። የምስጋናዬም ምክንያት እንዲህ ነው። የጨለማው መሳፍንት በእኔ አጠራር እምላቸው በስልጣን ላይ በነበሩበት ወቅት በስዊድን ኤምባሲ በኩል ባሰማሯቸው ወንበዴዎች ለምን የምታምንበትን ነገርና እውነቱን ተናገርክ ብለው በድብደባ ጥርሴን እስከ ማርገፍ ያደረጉት አልበቃ ብሏቸው ባገኙት አጋጣሚ ሁሉ እኔና የኔ የቅርብ ጓደኞችም ሀገር ቤት የመግባት ጉዳይ የህልም እንጀራ ሆኖባችሁ ይቀራል ብለው ሲፎክሩና ሲመጻደቁ፣ እኔም ሆንኩ ጓደኞቼ የዘመድና የቤተሰብ ፍቅር የሀገራችን ትዝታ ቢያሰቃየንም የመጣው ቢመጣ ለነሱ እጃችንን አንሰጥም የማናምንበትንም አንቀበልም ብለን ሆዳችን እየቆሰለና ልባችን እያለቀሰ ቁጭ ብለን ነበር። አልፎ ተርፎ አንዳንድ ከኔ ጋር በሬዲዮ ስራ ግንኙነት ያላቸውን ጓዶቼን ዘመድ ለመጠየቅ አገር ሲሄዱ ከቦሌ አውሮፕላን ማረፊያ እየመለሱ መቀጣጫ ሲያደርጓቸው ቆይተው ነበር። ታዲያ እነዚህ የጨለማ መሳፍንት ለጊዜውም ቢሆን ከስልጣኑ ገሸሽ ስላሉና ለሰላም፣ ለፍቅር፣ ለአንድነት የሚታገልና የሚጥር ኃይል ወደ ስልጣን ስለመጣ እኔና ጓደኞቼም ኢትዮጵያ የነዚህ ወሮበሎች ብቻ እንዳልሆነችና እምዬ ኢትዮጵያ የኛም መሆኗን ስላረጋገጥን በቅርብ ጊዜ አገራችንን ለማየትና ውድ ቤተሰቦቻችንን ለመጎብኘት በዝግጅት ላይ እንገኛለን። ዶክተር አብይና የትግል አጋሮቻቸው ለዚህ ስላበቁንና ህልማችንን እውን ስላደረጉልን ከልብ ላመሰግናቸው መውደኔን እየገለጽኩ የሳቸውም ኢትዮጵያን በሰላም በዲሞክራሲና በአንድነት መንገድ ወደ ታላቅነቷ ለመመለስ የሚያደርጉትን ጥረት ሙሉ በሙሉ በመደገፍ የምችለውን ሁሉ ከማድረግ ወደ ኋላ አልልም። በዚህ በፍራንክፈርት የሁለት ቀን ቆይታችን እኔም ሆንኩ አብረውኝ ከስዊድን የተጓዙት ወንድሞቼ የዶክተር አብይ ጉዞ የተሳካ እንዳይሆንና በተለይም ዶክተር አብይን ከሰፊው ኢትዮጵያዊ ለመነጠል ብዙ ተንኮሎች እና አሻጥሮች ሲሰሩ ባይናችን ተመልክተናል፣ በጆሮአችን ሰምተናል፣ ሁሉን ታዝበን መተናል። አልፎ ተርፎ እዛው ኤምባሲ ውስጥ ጉድ ጉድ የሚልና የእልፍኝ አስከልታይ የሆነ ግለሰብ አፍ አውጥቶ እኔ እኮ የአብይ መደመር አይስማማኝም፣ ስንት ሺህ ካሬ ሜትር ቦታ በወለጋ ውስጥ ተሰጥቶኝ የነበረኝ ሰው ነኝ ወዘተ የሚልም ሰው ገጥሞናል። ብቻ ባጭሩ ዶክተር አብይ ትግላቸው አልጋ ባልጋ እንዳልሆነና በውጭ ዲፕሎማቶቻቸው አካባቢ ብዙ መለወጥ ያለባቸው ነገሮች መኖራቸውን ፊትም እንደምናውቀውና እምንናገረው ነበር። አሁንም የበለጠ ይህን አመለካከታችንን እንድናጠናክር አድርጎናል። ዶክተር አብይ ቅን ሰው ስለሆኑ የወገኖቻቸው እርዳታ ያስፈልጋቸዋል። ይህ ማለት ግን ስህተት ሲሰራም ዝም ይባሉ ማለት ሳይሆን በእኛ እምነት የሚሰሩት ስህተቶች ነገሮች ሁሉ በአብዛኛው እንዲፈጸሙና እንዲታዩ ለማድረግ የሚሰሩት አንዳንድ በአካባቢያቸው የተሰገሰጉ የለውጡ ተቃዋሚዎች ናቸው ብለን ነው የምናምነው። ለዚህም ደግሞ የለውጥ ፈላጊ ወገን ስራ መሆን ያለበት ለውጡ በትክክለኛው መንገድ ተጉዞ ግቡን እንዲመታ ስህተቶችን በአግባቡ መጠቆምና እንዲስተካከል መጠየቅ መጎትጎት የ27 ዓመት ደዌ በአንድ ቀን ሌሊት የማይድን መሆኑን ተገንዝቦ በትዕግስት ለውጡን መደገፍና ለውጡ ግቡን እንዲመታ አጠንክሮ መታገል የለውጡን ተቃዋሚ የውስጥ አርበኞች ማጋለጥ የመሳሰሉት ጥቂቶቹ የለውጡ ፈላጊ ግዴታዎች ይሆናሉ። ዶክተር አብይ የረጅም ጊዜ እቅዳቸው ዛሬ የተለያዩ አገሮችን እየተዘዋወሩ እየለመኑ ሀገራቸውን ወደፊት ከልመና ለማውጣት ነው። ዶክተር አብይ ኢትዮጵያውያን ወደፊት ወደ አውሮፓና አሜሪካ የሚጓዙት ለእረፍትና ለሽርሽር እንጂ ለጥገኝነትና ስራ ለመፈለግ እንዳይሆን ዓላማ እንዳላቸው ገልጸውልናል። ዶክተር አብይ ስለ እምዬ ኢትዮጵያ ታላቅነት ቢያወሩ አይጠግቡም። ስለሚወዷት አገራቸው ማንቀላፋትና ለጊዜው መዳከም ሲናገሩ እሳት ቢያንቀላፋ ገለባ ጎበኘው፣ ኢትዮጵያን ቀላፍታ ደክማ ይሆናል እንጂ አልሞተችም፣ ቀጥናለች እንጂ አልሞተችም ያሉ ሲሆን ስለሚወዷት አገራቸው ሉዓላዊነትና ስለ ህልውናዋም ሲናገሩ ኢትዮጵያ ማንም በየጊዜው እየተነሳ እንደ ቂጣ ጠፍጥፎ የሚሰራት የግል ርስት ሳትሆን ዘመናት ያስቆጠረች ታላቅ ህዝብ የመሰረታት ታላቅ ሀገር ናት ብለዋል። ሰውየው ለሀገራቸው ያላቸው ህልም ትልቅ ነው። ህልማቸውንም ለማሳካት ሌት ተቀን ለመስራት ቆርጠው ተነስተዋል። ስለዚህም ሲናገሩ እናንተ $1 በቀን ስጡ፣ እኛ ደግሞ 7 ቀን እየሰራንና ደማችንንም ሰጥተን የድርሻችንን እንወጣለን ብለዋል። ለዚህም ይመስላል ሮብ ብርዱ አጥንት በሚቆረጥመው ፍራንክፈርት ከቀን ጀምረው እስከ ምሽቱ ከዳያስፖራው ወገኖቻቸው ጋር ሲወያዩ ውለውና ምሽተው ሌሊቱን ወደ ኢትዮጵያ በረው አዲስ አበባ ገብተው ጧት ከጽፈት ቤታቸው በእግራቸው ተጉዘው ፓርላማ በመሄድ የለውጥ ስራቸውን የቀጠሉት። ሰውየው ኢትዮጵያን ወደ ነበረችበት ታላቅነቷ ለመመለስ ታጥቀው ተነስተዋል። ጥያቄው ለዚህ ቅዱስ ዓላማቸው ሆደ ሰፊ ሆነን የሚመጡትና ሊደርሱ የሚችሉትን ችግሮችና ጋሬጣዎች በአንድ ላይ ከሳቸው ጋር ሆነን ዓላማቸውና ዓላማችን ግቡን እንዲመታ እናደርጋለን ወይስ በየጥቃቅኑ ነገርና የእኛ ብቻ ጥያቄ ካልተመለሰ እያልን ዛፉን ብቻ እያየን ጫካውን ረስተን እርስ በርስ በመናከስ የተነሱበትን ዓላማ እናሰናክልባቸዋለን ነው። ሰውየው ከልባቸው ተነስተዋል። ከጎናቸው እውነተኛ የትግል አጋሮች እንዳሏቸው ብናውቅም የጥፋት ኃይሎች ግን አሁንም ከጎናቸው ሆነው ሥራቸውን ለማበላሸትና በሕዝብ ዘንድ እንዲጠሉ ለማድረግ እንደሚሰሩ መገንዘብና መረዳት የእኛ ፈንታ ነው። ወገኖች ልብ ብለን አስተውለን እንፍረድ። በስሜታዊነትና በልክ ብቻ አገር አትገነባም። የህዝብ ጥያቄም አይመለስም። በብልሃት በርጋታ በትግስት የልብ ወዳጅና ጠላትን ለይቶ በማውቅና ተቻችሎ ተረዳርቶ በመስራት እንጂ በቅንጅት ጊዜ ያመለጠን የኢትዮጵያ ትንሣኤ ድጋሚ ሊያመልጠን አይገባም። ያን ጊዜ ያመለጠን እድል በድጋሚ ሊያመልጠን አይገባም። ሞኝን እባብ ሁለት ጊዜ ይነክሰዋል ይላሉ። አንድ ጊዜ ለራሱ ሲያይ፣ ሁለተኛ ጊዜ ደግሞ ለሰው ሲያሳይ ይባላል። ሁለት ጊዜ እንደነከሰው ሞኝ እንዳንሆን፣ ሁለት ጊዜ እድል እንዳያመልጠን ፈጣሪ ልቦና ይስጠን ይርዳንም።
Ma wala la pensibu ሰላም ጤና ይስጥልን የኢትዮጵያ ሬዲዮ አድማጮቻችን ዛሬ እንግዲህ እንደተለመደው መደበኛ ፕሮግራማችንን በቀጥታ ወደ እናንተ እናደርስበት ሰዓት ላይ ደርሰናል። ቀደም ሲል አህመድ በመግቢያው ላይ በፍራንክፈርት የነበረውን ቆይታና የታዘበውን ነገሮች በመግቢያው ላይ አቀርቦልናል። እንዲሁም አሁን ሁለተኛ ዝግጅት የሚሆነን መጪው የኢሳት ቀን በተመለከተ ከኢሳት ድጋፍ ማህበር በስዊድን ተወካዮች ጋራ አጠር ያለ ቆይታ ይኖረናል። ሁለተኛው ዝግጅታችን ደግሞ ልዩ ፕሮግራም የሚሆነ ነው። ምንድነው? በፍራንክፈርት ዶክተር አብይ ለቀረበላቸው ጥያቄ የሰጡት መላሾችን በተመለከተ እንዲሁም አህመድ የአውሮፓን ወክሎ በተለያዩ ጥያቄዎች ላይ የተሰጠውን መላሽ በተመለከተ ልዩ ጥንክር ይኖረናል። በሶስተኛ ደረጃ ውይይት ይኖረናል። በአውሮፓ ከተጓዙ ከተለያየ ሀገራት ወደዛ ተጉዘው ፍራንክፈርት ላይ የታዘቡትን ነገሮች በስልክ መስመራችን ላይ በመገኘት የሚያቀርቡት ነገር ይኖራል። በአራተኛ ደረጃ ደግሞ ዜና ይኖረናል። የሳምንታዊ አቤት ዜና በግሩም ጌታ የሚቀርበው ነው። በመጨረሻም እንግዲህ አኒሻ ከለንደን በቀጥታ የስልክ መስመራችን ላይ ተገኝታ ከኛ ጋር አጠር ያለ ቆይታ ታደርጋለች እና ይህንን የመሰሉ ዝግጅቶችን ወደ እናንተ የምናቀርበው እንዲሁም አህመድ አለ መብራቱ በቴክኒሻነት አለ እኔም በማስተዋወቅ ከእናንተ ጋር እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ።
ኢሳት ቀን በስዊድን የኢትዮጵያ ሳተላይት ቴሌቪዥን ኢሳት በርሶ ድጋፍ እነሆ 8 ዓመታትን አስቆጥሮ የኢትዮጵያውያኖች አንደበትና ተቀዳሚ መረጃ ምንጭ በመሆን አውሮፓና አሜሪካን ተሻግሮ በሀገራችን መዲና አዲስ አበባ በመዝለቅ አራተኛ ስቱዲዮን ከፍቷል። እንኳን ደስ ያለዎት። እንኳን የሁላችንንም በህብረት ያስተሳሰረን አላማ ይሳካ ዘንድ ላደረጉት መልካም አስተዋጽኦ ከልባችን እያመሰገነን ኢሳት በቀጣይነት ተጠናክሮ በሀገራችን ለተጀመረው መልካም ለውጥ አጋዥ አማራጭና ዘመኑን የዋጀ መገናኛ ብዙሃን ተቋም ይሆን ዘንድ አሁንም የርሶን ድጋፍ ይሻል። ይህንንም ተግባራዊ ለማድረግ ከዚህ ቀደም ካደረግናቸው ዝግጅቶች በተለየ መልኩ ከርሶ ጋር ዘና ፈታ ያለን የኢሳት ቀን ለማክበር ዝግጅታችንን አጠናቀናል። በለቱ የሳቅ መረቅ የሆነ ኮሜዲያን መስከረም በቀለ ኮድ አሜሪካርሶን ባዳዲስ ስራዎቹ ዘና ፈታ ፍንድቅ ፍንድቅ ድቅ ሊያደርጉት አሉንዳ ፎልቴክስ ዲሴምበር 16 ይገኛል።
የፍንዳታ መለያዎች ናይክ ለወጥሽ የምትወጂ ሙዚቃ ሲመጣ ከተቀመጥሽበት መቀመጫ ጀምረሽ ዳንስ ፍሎሩ ድረስ ወይ እያልሽ ከሄድሽ according to my data you are fundata
በዚህ ዝግጅት ሳቅ ብቻም ሳይሆን ስለ ኢሳት ቁም ነገርና በቂ መረጃ የኢሳት አስተዳደር ቺፍ ኦፕሬቲንግ ኦፊሰርና መስራች ሆነው ግሩም ይልማ በእንግድነት በመታደም ከርሶ ለሚቀርቡ ጥያቄዎች በቀጥታ መልስ ይሰጣል። የሳቁ የተዝናኑ ኢሳትን በሐሳብም ባቅሙም ይምጡና ይደግፉ። በዝግጅቱ የኢትዮጵያኖች መገለጫ የሆነ የባህል ምግባችን ከተሟላ የመጠጥ አቅርቦት ጋር በአማርኛ በጣፈጠ መልኩ ለታዳሚዎች ይቀርባል። የምግቢው ዋጋ 250 ክራውን። ከዚህ በተጨማሪ ኢሳትን በበለጠ ለማጠናከር የሚያግዙ ባለ 500 እና ባለ 1000 ክሮነር የቲኬት ኩፖኖች ተዘጋጅቶሎታል። ቦታ ሃሉንዳ ፎልኬትሩስ ሃሉንዳ ቱናልባና ኑሽቦሪ ዲሴምበር 16 2018 ከ13 ሰዓት ጀምሮ እስከ ምሽቱ 23 ሰዓት። ለተጨማሪ መረጃ 0726985597 ወይንም 0728433393 ኑና ከኮሜዲያን መስከረም ጋር እየሳቁ እየተዝናኑ ኢሳትን በሐሳብም ባቅሙም ይደግፉ።
በድጋሚ እንደምን አደራችሁ አድማጮቻችን። እንግዲህ መግቢያችንን ለዛ ባለው እንግዲህ መግቢያ ጽሁፍ የባሳለፍነው ሳምንት የነበረው ፍራንክፈርት ጉዞ አይተናል። አህመድ ጥሩ መረጃዎችን አድርሶናል። ከዛ ተመልሰን ደግሞ ሙዚቃ ተገባብዘን በዘውዱ የለቱን ዝግጅታችንን ምን ይመስላል የሚለውን እንግዲህ አቀርበናልና በዛ መሰረት መግቢያችን ላይ እንደተናገርነው በመጪው ዲሴምበር ላይ እንግዲህ ኢትዮጵያኖች አንደበት ድምጽና እንግዲህ የመረጃ ምንጭ ሆኖ ከላሳለፍነው 8 አመታት ሲያገለግል የነበረው የኢትዮጵያ ሳተላይት ቴሌቪዥን በመጪው ዲሴምበር የሚያዘጋጀው የገቢ ማሰባሰቢያና መዝናኛ ዝግጅት አለ። እሱን በተመለከተ የኢሳት ድጋፍ ማህበር በስዊድን ኮሚቴ አባሎች ጥሪ አቀረበንላቸው። እንግዲህ ፍቃደኛ ሆኖ ስለ ዝግጅቱ አጠቃላይ መረጃ ሊሰጡን አየር ላይ ያለው በቅድሚያ ለማመስገን ወዳለሁ ፍቃደኛ ስለሆኑ። ምናልባት ድምጻችሁን ብታሰሙኝና ዝግጅታችን ብንጀምር ይሰማል? ኦኬ በጣም ጥሩ ይስማል። እስቲ አንዴ ድምጻችሁን እስቲ ይስማል። ኦኬ በጣም ጥሩ። እንግዲህ ባሳለፍነው በሚመጣው ዲሴምበር ላይ ኢሳት ቀን በሚል ዝግጅት እንዳለ መረጃዎች ደርሰውናልና ይሄንን መረጃ ለማህበረሰባችን ለማድረስ በዛውም ቀጠሯቸውን ከለቱ ጋር እንዲያረጉ ያለው መረጃ አለና እስቲ መቼና እንዴት በምን ሁኔታ ነው የተዘጋጃችሁት? እስቲ ማንነታችሁን አስተዋውቁና ወደዛ ብንገባ። Hello. Ande tagasuñ Thank you. ይህ እንግዲህ አድማጮቻችን ይቅርታ ቴክኒክ ትንሽ ተቸግረን ነው አድማጮቻችን እንግዶቻችን አየር ላይ ለማስገባት እየሞከረን ያለ ነው ያስከሚሳካልን ድረስ በትግስት ተጠብቁን ዘንድ በአክብሮት እንጠይቃለን። በድጋሚ ቅርታ አድማጮቼ አሁን የተሳካልኝ ይመስለኛልና ምናልባት ድምጻችሁን እንግዶች ያሰሙልኝና ወደ ፕሮግራማችን ብንገባ።
ኦኬ ሰላም ብያለሁ።
ሰላም።
በጣም ቆንጆ አሁን ተሳክቶልናል። እንግዲህ በድጋሚ እጅግ በጣም አርጌ አመሰግናለሁ ጥሪያችን አክብራችሁ ወደ ሬዲዮ ስርጭታችን በእንግድነት ለመገኘት ስላሰባችሁ እንግዲህ ፈቃደኛ ስለሆናችሁ ባጭሩ ቶሎ ወደ ፕሮግራማችን ገባ እንግባና ያለን ሰዓት አንሳለ። እንግዲህ ኢሳት የኢትዮጵያ ሳተላይት ቴሌቪዥን በየአመቱ የሚያደርገው ኢሳት ቀንም ተብሎ የሚከበር ፕሮግራም አለን። ይሄም የተያዘለት የጊዜ ፕሮግራም የጊዜ አለ እና ዝግጅትም እንዳለ መረጃ ደርሶናልና እሱን በተመለከተ አጠር ያለ መረጃ እንድታደርሱን ነው። ምናልባት ስማችሁን አስተዋውቁልኝና ለአድማጮቼ ዝግጅቱ መቼ ነው እንዴት ነው የሚካሄደው በተለየ ሁኔታ በዚህ አመት ማህበረሰባችን የሚጠብቀው ነገር ምንድነው መሆን ያለበት ሚሊዮን እስቲ ሐሳብ ዘርዘር አርጋችሁኝ እናንስጥኝ።
እሺ ሰማል
ይሰማል ይከተሉ
ይሰማል። ኦኬ ኤልያስ ባላሎ ኢሳት ኮሚቴ አባል ነኝ። መጀመሪያ የኢትዮጵያ ድምጽ ሬዲዮን ሁሌ ፕሮግራሞች ስናዘጋጅ ለምናደርግልን ትብብር እናመሰግናለን። ከዛም በተጨማሪ እስከዛሬ ድረስ ኢሳትን በገንዘብ በእውቀትና በጉልበት እንዲሁም ጊዜያቸውን በመሰዋት ኢትዮጵያኖች በተለይ ስቶኮልም ውስጥ የሚኖሩ ኢትዮጵያኖች ላደረጉት ድጋፍ ኮሚቴው በጣም ያመሰግናል። ከዛ በመቀጠል እንግዲህ ኢሳት የዛሬ 8 ዓመት ገደማ ሲቋቋም ምክንያቶች ሆኑት ዘው ኢትዮጵያ ውስጥ ነፃ ሚዲያ አለመኖር፣ ሀሳብን በነፃነት መግለጽ ሙሉ በሙሉ የታፈነበት ወቅት ስለነበር ከዛም አልፎ ሀሳባቸውን በነፃነት ለመግለጻቸው ተብለው ጋዜጠኞች ወደ እስር ቤት የሚገቡበትና ቶርች የሚደረጉበት ወቅት ስለነበር ለምን ከድምጽ ያለፈ ቴሌቪዥን ጣቢያ መጀመሪያ ይኖርበትም ተብሎ በዋናነት የኢሳት ሳተላይት ቴሌቪዥን ጣቢያ ጣንስራሽ እና ምስራች በኩል ግርማ የይልማ የሚባል ኢትዮጵያዊ ለንደን ላይ የሚኖር ሊቋቋም ችሏል። ከዛ በኋላ የኢሳትን አላማና ግብ በፍጥነት ከውጭ ሀገር የሚኖሩ ኢትዮጵያኖች ተቀባይነት በማግኘት የዛሬ ድረስ ስርጭቱ እየተካሄደ ይገኛል እና በዚህ ሳምንት ስምንት ዓመት ውስጥ ግን ቀላል አልነበረም። ከፋይናንስ ጀምሮ በተለይ ስርጭቱን ሀገር ቤት ውስጥ ለማስተላለፍ እንደሚታወቀው አሁን በስልጣን የተወገደው የህወሓት ድርጅት በብዙ ሚሊዮን የሚቆጠር የገንዘብ በማፍሰስ ኢሳትን ለማዘጋት ጥረት አልነበረም። ነገር ግን በነፃነት መጽሐፍ ሀሳብን መግለጽ፣ በነፃነት መደራጀትን፣ በአጠቃላይ ኢትዮጵያ ውስጥ የዲሞክራሲ መኖር የህልውና ጥያቄ መሆኑን በሚመኙ ወይም በሚያምኑ ኢትዮጵያኖች የላቀ ድጋፍ ኢሳት ዛሬ ኢትዮጵያችን ውስጥ ለሚኖሩ ህዝባችን አሁንም ለመጣውም ለውጥ ትልቅ ተስፋ የሆነበት ጊዜ ነው እና ከዚህ አንጻር ነው እንግዲህ ኢሳትን ዛሬ እስከ ዛሬ ድረስ መረዳት አለበት መደገፍ አለበት እያልን ስንሰራ የቆየ ነው።
አቶ ኤልያስ ምናልባት በዚህ ዝግጅት ምን የተለየ ነገር ማህበረሰቡ ይጠብቃል የሚለውን አድሬስ ብታረጉልን። ምን የተለየ ነገር ይዛችሁ ቀርባችኋል በዚህኛው አመት?
ኦኬ በዚህኛው አመት ለየት የሚያደርገው አንደኛ ኢትዮጵያ ውስጥ አሁን የመጣውን ለውጥ ተከትሎ ኢሳት ታማኝነቱንም ያገኘበትን ጊዜም ስለሆነ ኢሳት ያው መረዳት አለበት እንትናለን። ስለዚህ ዲሴምበር 16 2018 ላይ ከ13 እስከ 23 ሰዓት ድረስ አሉን በሚገኘው ፎርኬትስ የተዘጋጀ ዝግጅት አለ። በዚህ ፕሮግራም ላይ ለየት የሚያደርገው ቅድም እንዳልኩት ኢሳት ዋናው ተንሳሽ ወይም እንዲጀመሪያ ካደረጉት ከመሰረቱት ዋናው ሰው ግሩም ይልማ በዚህ ፕሮግራም ላይ ይገኛል። ግሩም ይልማ ማለት የኢሳት የኦፕሬሽን ስራ አስኪያጅ ነው ማለት ይገኛል። በተጨማሪ ደግሞ መስከረም በቀለ ኮሜዲያን ወቅቱ በማማ በጊዜው በዛ ጊዜ ተገኝቶ ፕሮግራሞችን ያቀርባል እና ይሄ ነው በዚህ ፕሮግራም ላይ ለየት የሚያደርገው። ሞር ማነው ማህደር በዚህ እንትን ላይ ብትሄድበት ጥሩ መስሎኝ።
ምናልባት እንግዲህ ወይዘሪት ማህደርም አለች እና አብረን ይህንን ማሳብ በደንብ የምታጠናክርበትም ነገሮችን ካሉ መረጃውም ለማህበረሰቡ እንዲደርስ እናንተም ከማህበረሰቡ ምን ትጠብቃላችሁ የሚለውን አጠር አድርገው መረጃ ይስጡንና ቀኑን እንዲሁም መግቢያ ትኬትን በተመለከተ ማህበረሰቦች ማግኘት ሽያጭ ላይ ከተጀመረ መረጃውንም ማግኘት የሚችሉበት ሁኔታ ካለ ያንን መረጃ ቢሰጡን።
እሺ አመሰግናለሁ። ያው በዚህ አጋጣሚ ሰሜን ክላስተር ያው አመሰግናለሁ የኢትዮጵያ ድምጽ ሬዲዮ ነው።
ይሄን ሐሳብ ሰም ሙሉ ስም አልጠቀስኩም።
እሺ ማህደር ግሩ መባላለሁ የኢሳት ኮሚቴ አባል ነኝ እና ብዙውን ያው አቶ ኤልያስ ተናግሮታል። እኔ ያው የተወሰነ ነገር ለመጨመር ያክል ኢሳት እንግዲህ እንደምናውቀው ላለፉት 8 አመታት የህዝብ ሁሌም እንደሚባለው የህዝብ አይን ጆሮና ልሳን ነው ቆይቷል እና በነዚህ አመታት ውስጥ ሁሉ ነገር አልጋ ባልጋ አልነበረም። የተለያዩ ተግዳሮቶች ነበሩ። በጣም ያው የነበርንበትም የዲሞክራሲያዊ ስርዓት ስለነበረ በዛ ውስጥ የተለያዩ ነገሮችን አልፈን አልፎ ነው ይሳት እዚህ ጋር የደረሰውና ያንን ነገር ሲያልፍ ደግሞ ያው ህዝቡ ነው አብሮት የነበረው። ሁሌም እንደሚባለው የህዝቡ ልሳን ነው ይሳት አሁን ላለንበትም የዲሞክራሲያዊ ተስፋ ጭላንጭሉንም እንድናይ ከፍተኛውን አስተዋጽኦ ተወጥቷል በሚዲያ በኩል ይሳት እና አሁን ደግሞ ያይ በፊቱ ነገር አልፎ ሁለተኛ ምዕራፍ ውስጥ ገብተናል። ይቺን የተጀመረችውን ጭላንጭል ተስፋ ያለ ሚዲያ ተሳትፎ ትልቅ ልናደርገው አንችልም። ሚዲያን ስናወራ ደግሞ ያው ግንባር ቀደሙ ይሳት ነው። ለብዙ ሚዲያዎች አሁን ለተወሰኑ ለተፈጠሩ ሚዲያዎች ትልቅ ተምሳሌት የሆነው ኢሳት ነው እና አሁንም ተምሳሌትነቱን ቀጥሎ በተለያዩ ስራዎች እንደውም አሁን ከበፊቱ በበለጠ ሁኔታ ስራ የሚበዛበት ሁኔታ ያለው ምክንያቱም ዲሞክራሲ አገሪቷን ለማስፈን የዲሞክራሲያዊ ተቋማት ግንባታ ያስፈልጋል። እነዚህ ነገሮች ደግሞ ያለ ሚዲያ ተሳትፎ ምንም ሊሆኑ ወይም ሊሳካ አይችሉም እና ሁላችንም ተባብረን ሁሉም ኢትዮጵያዊ የኢሳት በነገራችን ላይ በህዝብ የተቋቋመም ነው የሚቀጥለውም ያው በህዝብ ነው። ኢሳት የሁሉም ኢትዮጵያዊ ነው ማንኛውንም ብሔር አይወክልም ኢሳት እና የሁሉም ኢትዮጵያውያን ድምጽ ስለሆነ ሁላችንም ለዚህ ተሳትፎ እንደ ኢትዮጵያዊነታችን ለዚህ ግብ አላማ መሳካት ሁላችንም እንደው የየራሳችንን አስተዋጽኦ ብናደርግ አንድ ጠጠር ብንጥል ብዬ አስባለሁ ሁሉም ኢትዮጵያዊ እና ይሄንን ነገር ሳብ ውስጥ በማስገባት እንግዲህ አሁን ቅድም ኤልያስ እንዳለው ዝግጅት አዘጋጅተናል አንዳንድ ገቢዎችን ለመሰብሰብ ምክንያቱም ብዙ የሚሰሩ ስራዎች ስላሉ ማለት ነው እና በዲሴምበር 16 በሚደረገው ዝግጅት ላይ እንግዲህ የሁላችሁንም ኢትዮጵያውያን ተሳትፎ እንጠይቃለን። ያው እንዳለው ቅድም የዘንድሮ ፕሮግራም በይዘትም በብዙ ነገር በጣም ታስቦበት ተዘጋጅተን የምናቀርበው ፕሮግራም ነው። ሁለት እንግዶች ይኖሩናል። እንግዲህ ከምድር አሜሪካ የሚመጡ ሁለት እንግዶች ይኖሩናል። አንደኛው ቅድም እንዳነሳው የኢሳት የጀርባ አጥንት የሆነው ከኋላ ሆኖ ብዙ ስራዎችን ሲሰራ የነበረው ግሩም ይልማ የሚባለው የኢሳት ኦፕሬሽን ስራ አስኪያጅ ነው። ሁለተኛው ደግሞ ያው በሀገራችን እንግዲህ በጣም አለ የሚባልና ትልቅ ስም ያለው ኮሜዲያን ነው መስከረም በቀለ። እንግዲህ ሁለቱ ይታደማሉ የሰኔ 16 የዲሴምበር 16 ፕሮግራም ላይ። ስለዚህ በዚህ ዝግጅት ላይ ሁላችሁም ያው መጣችሁ በጣም ጥሩ ጊዜ እንደሚኖራችሁ ተስፋ እናደርጋለን። እንግዲህ አላማውንም ደግፋችሁ ተዝናንታችሁም ብዙ አትረፋችሁ እንደምትሄዱ እናስባለን እና ሁላችሁም ያው እዚህ ፕሮግራም ላይ እንድትሳተፉ በማለት ጥሪያችንን እናቀርባለን። ትኬቶቹን በተመለከተ በሚኖረው ኢንፎርሜሽን እንግዲህ በሶስት የዋጋ ደረጃ ነው ትኬቶቹ የተከፋፈሉት። እንግዲህ ከ250 ጀምሮ የ500 ብር የ1000 ብር ትኬቶች ይኖራሉ። እነዚህ ትኬቶች እንግዲህ በተለያዩ ሱቆች ውስጥ ተቀምጠዋል ለጊዜው። ያው ትኬቱ በአልቢ በሚገኘው የአበሻ ሱቅ እና ሻርሆልመን ቀመር በሚባለው ሁለት የአበሻ ሱቆች ውስጥ ተቀምጠዋል እና በዛ መልኩ ትኬቶችን ማግኘት ትችላላችሁ የሚል እንግዲህ ሀሳብ ነው ያለኝ።
በጣም ቆንጆ ነው። እንግዲህ ያው መልእክታችሁ እንግዲህ እየሳቃችሁ እየተዝናናችሁ ቁም ነገር ጨብጣችሁ ሳትንም ትደግፋላችሁ ነው። እንግዲህ ትኬትን በተመለከተ ያው ሁለት ሱቆች አበሻ ሱቆች ለጊዜው እንዳለ ነው። አልቢ ያለው አበሻ ሱቅና ሻርሆልመን ያለው የቀመር የአበሻ ሱቅ በመሄድ ሰዎች ማግኘት ይችላሉ። እንዲሁም በተጨማሪ በማስታወቂያው ላይ የሚገኘው ስልክ ቁጥሮች አሉና እነዛ ስልክ ቁጥሮች በመደወል ተጨማሪ መረጃ ማግኘት የሚቻልበት እድል አለ። ምናልባትም የመጨረሻ መልእክት ቦታና ሰዓቱን ብትጠቅሱልኝና የመጨረሻ መልእክት ካላችሁ አጠር አጠር አድርጋችሁ ሰዓታችን ብንዘጋ።
ኤልያስ በተይደበት ይችላል ይሄንን አሳውቅ።
ኦኬ ማኑ ቀኑ ዲሴምበር 16 2018 ነው። 13 ሰዓት ከ23 ሰዓት ድረስ ከፎርቲስ ሃሉ እንደሚገኘው ቦታ ነው እና በቀኑ ታደሙና ይሳተን እንድትረዱ ጥሪ ማድረግ እንፈልጋለን። ሌላው በዚህ አጋጣሚ መጨመር ፈልገው ነገር ቢኖር አሁን ኢትዮጵያ ውስጥ የመጣውን ለውጥ ለማገዝ እውነት ለመናገር ሚዲያ በጣም አስፈላጊ የሆነበት ጊዜ ነው። በተለይ ኢትዮጵያ ሚዲያ ኢንጀነራል ውስጥ የሚሰሩ ሰዎች እንደዚህ ሀገር እንደሚያደርጉት አሁን ያለውን ለውጥ ለማገዝ የሀገር ኢንትረስት የሚባል ነገር አለ። ይሳት ደግሞ እስከ ዛሬም ሲሰራ የነበረው ኢትዮጵያን ኢንትረስት ማዕከል ያደረገ ስራም ስለሆነ በተለይ ኢትዮጵያ ውስጥ ያለው ኢትዮጵያ ደግሞ ተስፋ ያደረገበት ሚዲያ ነው። ስለዚህ በወቅቱ ማን ነው በጊዜው መጣችሁ እንድትረዱና አሁን ያለውን ለውጥ ኢትዮጵያ ውስጥ የተደረገ ያለውን ለውጥ ይሳት የበኩሉን እንደ ተቋም እንዲወጣ ድጋፋችሁን እንድታደርጉ ጥሪ ማቅረብ ፈልጋለሁ። አመሰግናለሁ።
እጅግ በጣም አድርገን ነው የምናመሰግነው እንግዶቼ። የኢሳት ድጋፍ ማህበር በስዊድን እጅግ በጣም አድርገን እናመሰግናለን። በዚህም አጋጣሚ እንግዲህ ለአድማጮቻችን ይህንን የመሰለ መልካም ተግባር ይበል የሚያሰኝ ተግባር አድጎ ለምልሞ ፍሬ እንዲያፈራ በተግባር እንድናግዝ ጥሪያችን እናስተላልፋለን። እንግዶቼ በድጋሚ አመሰግናለሁ። ዝግጅታችን ይቀጥላል። በሰላም ዋሉ። እናንተ አድማጮቻችን አብራችሁን ቆዩ። አርማጆቻችን እንግዲህ የማስተካከያ መልእክት ደርሶናል። የኢሳት ድጋፍ ዝግጅትን በተመለከተ ኢሳት ቀንን ትኬት የሚገኝበት ሻሮልመን የቀመር ሱቅ የሚለው ነበረ፣ ሱስተት ነው። በቦርበር የሚገኘው የቀመር ሀበሻ ሱቅ ነው የሚገኘው። በዚህ አጋጣሚም የኢሳት ድጋፍ ማህበር ለተደረገለት ትብብር እጅግ በጣም አድርጎ ያመሰግናል። ቦርበሪ ሀበሻ ሱቅ አለ፣ ቀመር ሱቅ እዛ ነው የሚገኘው። እንቀጥላለን።
አድማጮቻችን በኖርዲክ አገሮች የሚገኙ ኢትዮጵያኖች በጋራ ተመካክረው ያወጣቸውን ጥያቄ ፍራንክፉርት ላይ በእነዚህ አገሮች የሚገኙ ወገኖቹ እንዲወክላቸው በተደረሰው ስምምነት መሰረት የኢትዮጵያ ድምጽ ራዲዮ አዘጋጅ አቶ አህመድ አሊ ለዶክተር አብይ ያቀረበውን ጥያቄና ዶክተር አብይ ለጥያቄው የሰጡትን መልስ አብረን እንከታተል።
የኖርዲክ አገሮች ወኪዬ በተጨማሪ በስዊድን ላለፉት 25 ዓመታት አገልግሎት ስጥ የነበረው የኢትዮጵያ ድምፅ ሬዲዮንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሙስሊም ኮሚኒቲን ወኪዬ ነው። ክቡር ጠቅላይ ሚኒስቴር፣ በቅድሚያ እንኳን ደህና መጡ። ለመጀመሪያ ጊዜ በእድሜ ሙሉ ጠቅላይ ሚኒስቴር ብዬ ለማድረግ የመጣሁበት ጊዜ ነው። በጣም ደስ ይለኛል። ከዚህ በመቀጠል ለዲሞክራሲ ጥያቄዎችን አቀርባለሁ። የመጀመሪያው ጥያቄ በሀገራችን የሚካሄደው የለውጥ ሂደት ህዝባችን የሚደግፈው ቢሆንም እንቅፋት በመሆን እየሰሩ ያሉ ሰሪሮ ኃይሎች እንዳሉ ይነገራል። በተለያዩ የኢትዮጵያ ክልሎች ብሔር የመሬት ወረራዎች፣ በተለይም በአዲስ አበባ ዙሪያ በአጠቃላይ የህግ የበላይነትን የሚጥሱ በርካታ ድርጊቶች በተለያዩ አካባቢዎች ይስተዋላሉ። የፌዴራል መንግስት እነዚህን ድርጊቶች ለማስቆም የተፈናቀሉ ዜጎችን መልሶ ለማቋቋም ይህን እኩይ ድርጊት የሚፈጽሙ ኃይሎችን ለመለየትና ተገቢውን እርምጃ ለመውሰድና ፍትህን ለማስፈን ምን እየሰራ ይገኛል? በየክልሉ የብሔር ተኮር ጥቃቶች ከመባባታቸውና ከባድ ወንጀል የሰሩ ሰዎች ወደ ክልላቸው ሄደው ከመሸሸጋቸው አንጻር ሲታይ በፌዴራል እና በክልሎች መካከል ስላለው መናበብ ምን መልእክት ያስተላልፉልናል? ከዚሁ ጋር በተያያዘ እስካሁን የተገኘው በጎ ለውጥ እንዳይጠናከር ያግዝነት የተለያዩ የማህበረሰብ ክፍሎች የሚሳተፉበት የምክክር መድረክ ከምርጫው በፊት ቢካሄደች ምን ይመስለውታል? ሁለተኛ፣ በኢትዮጵያ ከቅርብ ጊዜ ወዲህ የሃይማኖት ተቋማት አንድነታቸውን ጠብቀው የህዝቡንም አንድነት እንዲያጠናክሩ መልካም ስራዎች ተሰርተዋል። ለዚህ የእርስዎ አስተዋጽኦ እጅግ በጣም ከፍተኛ ነው እና ክቡር ጠቅላይ ሚኒስትር ምስጋና ይገባዎታል። ይሁን እንጂ አሁንም አንዳንድ ክፍተቶች ይስተዋላሉ። በተለይ የአክሱም ሙስሊሞች የአምልኮ ስፍራ ጥያቄ እስካሁንም መፋጫ አላገኘም። ክቡር ጠቅላይ ሚኒስትር፣ ያለፈው ጊዜ በአሜሪካ ላይ የአክሱም ሙስሊሞችን በተመለከተ የሰጡት ምክረ ሀሳብ በምን ደረጃ ላይ ይገኛል? የተሻሻለ ነገር አለ? ከዚሁ ጋር በተያያዘ የዋቄፈታ እምነት ተከታዮች የአምልኮና የመቃብር ስፍራ ችግር እያጋጠማቸው ነው። መንግስት ይህን ችግር እንዴት ይመለከተዋል? ጥያቄ ሶስት፣ በስካንዲኔቪያን ሀገራት በተለይም በኖርዌይ ከሶስት ዓመታት እስከ 20 ዓመታት የኖሩና የሰሩ ኢትዮጵያውያን ኢሰብአዊ በሆነ መልኩና ሴት ማንነታቸው ሳይከበርላቸው ያለ ፈቃዳቸው ዴፖርት እየተደረጉ ይገኛሉ። በሚያሳዝን መልኩ የኢትዮጵያ አየር መንገድም ያለ ህጋዊ የጉዞ ሰነድ የበረራ አገልግሎት መስጠት ለዚህ ኢሰብአዊ ተግባር አስተዋጽኦ እያደረገ ይገኛል። በቦሌ አየር ማረሚያ ያለው የኢሚግሬሽን ቅርንጫፍም ሰነድ የሌላቸው ግለሰቦች ወደ አገሪቷ እንዳይገቡ ከመደብደብ አንጻር ክፍተት አሳይቷል። የእርሶ መንግስት እነዚህን ጉዳዮች ያውቃቸዋል ወይ? ከእነዚህ ሀገራት መንግስታት ጋር በስደተኞች ጉዳይ ላይ ያደረገው ስምምነትስ አለ? በመጨረሻ ክቡር ጠቅላይ ሚኒስትር፣ እርስዎ ሁሌም ንግግሮትን ሲቀርሱ ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ የሚል አነጋገር ስላለዎት የሕዝቡን ልብ በፍቅር ገዝተውታል። እኛም በኖርዲክ ሀገራት ውስጥ የምንኖር ኢትዮጵያውያን እርስዎና የትግል አጋሮ የጀመሩትን ኢትዮጵያን ለሰላም፣ ለአንድነት፣ ለብልጽግና የሚያደርጉትን ትግል ምንም እንኳን ብዙ ደንካራና መሰናክል ያለበት ቢሆንም አላማው ግቡ እንዲገባ ፈጣሪ ከጎኖ አብሮ እንዲሆን እንመኛለን። አመሰግናለሁ።
ከዚህ ቀጥሎ ዶክተር አብይ አህመድ የሰጡትን ምላሽ እንከታተል።
ከስዊድን አቶ አህመድ አሊ አባቴና አያቴ መሆናቸው መሰለኝ ለአነሱት ጥያቄ፣ ያው ስዊድኖች የኢትዮጵያን አየር ኃይል በመገንባት ይታወቃሉ። ለሰብአዊ መብት በመታገል የሚታወቁ ህዝቦች ናቸው። የኢትዮጵያ በጣም ወዳጆችም ናቸው። እዛ የኖራችሁ ከነሱ የምትማሉት ቫሊዩስ ለኛ የሚተርፉ እንደሚሆኑ ተስፋ አድርጋለሁ። ጸረ ለውጥ ኃይሎች ላሉት፣ ያው ለውጥን የሚቃረን ኃይል ሁሌም አለ። ለውጥን ማየት ያለብን ምን አይነት ጭብጥ፣ ምን አይነት ኢንቴንሽን ይዞ ተነስተዋል ነው። ሁል ጊዜ ጨለማ ብርሃንን ይጋፋል፣ ብርሃንም ጨለማን ይገልጣል። የለውጥ ኢንቴንሽን አንድነት ከሆነ፣ የለውጥ ኢንቴንሽን ሰላም ከሆነ፣ የለውጥ ኢንቴንሽን መሸጋገር ከሆነ ብርሃን ነውና ማሸነፉ አይቀርም። የተፈናቀሉ ዜጎች በከፍተኛ ደረጃ እያቋቋምን እንገኛለን። የኢንፎርሜሽን እጥረት እንዳይሆን እንዲያውም አንዳንድ ቦታ ቤት ሁሉ እየሰራን በጣም ከመንግስት አቅም በላይ ሰፊ ጥረት እያደረግን ስለሆነ ቁጥሩ በዝቷል እንደተባለው፣ ግን ስራውም ሰፊ ነው። የህግ የበላይነት ባለፈው ፓርላማ እንዳነሳሁት በጣም በርካታ ሰዎች በጠቀሷቸው ከተማ ውስጥ በሁሉም ከተማ ለህግ ቀርበዋል። የሶማሌ ክልል አመራሮች ቀርበዋል። የቡራዩ ሰዎች ቀርበዋል። በሐዋሳ ብዙ ሰዎች ቀርበዋል። በአዲስ አበባም እንደዚሁ ቀርበዋል። የቀረ ይኖር እንደሆን እንጂ ለመስራት ሙከራ የተደረገ ነው። የህግ ስርዓቱ ሲጠናከር እነዚህን ጉዳዮች እየፈታ ይሄዳል። እናንተ ሀገር እዚህ ባላችሁበት አውሮፓ ፖሊስ ወይም የፍትህ ስርዓቱ ሁሉን ጠብቆ ሳይሆን ፖሊስም ባይኖር የትራፊክ መብራት ክሮስ ማድረግ እንደሌለባችሁ ስለምታቁ፣ ካለፋችሁም ካሜራ እንዳለ ስለምታቁ ህግ ታከብራላችሁ። ሁላችሁም ዛሬ ህግ አናከብርም ብትሉና ብትንጫጩ ብትናገሩ ግን እኔ መናገር አልችልም፣ መደማመጥ አንችልም። ህግ አክባሪው ህዝብ ነው። ህግ የሚያስከብረው ኃይል የጎደለም ይሞላ እንጂ ሁሉን የሚያሟላ አይደለም። ህግ በባህሪው ዝቅተኛውን ሞራል የሚከላከል ነው። ዝቅተኛው ሞራል ወንድምህን አትምታ፣ ከወንድምህ አትስረቅ የሚለው የሚከላከል ነው። ከፍተኛው ሞራል ግን ወንድምህን ውደድ፣ ለወንድምህ አካፍል ነው። ለአካፍል ህግ የለም፣ ለውደድ ህግ የለም፣ ላትጥላ ላትግደል ነው ህግ ያለው። እኛ ማደግ ያለብን ወደ ከፍተኛው ሞራል እንጂ የዝቅተኛው ሞራል ውስጥ ኖረን ህግ ለምን የዝቅተኛው ሞራል ማስከበር ተሳነው መሆን የለበትም። እንደ ህዝብ የሚያፈነግጡ ግለሰቦች ሊኖሩ ይችላሉ። እንደ ህዝብ ግን ወደ ከፍተኛው ሞራል ለማደግ መትካት ይኖርብናል። ያኔ ነው ለውጥ እና እውነተኛ እድገት ማምጣት የሚቻለው። የሃይማኖት ተቋማት በሚመለከት አክሱም ከዚህ ቀደም መልሼዋለሁ። ከዚያ በኋላ ያለ ለውጥ እንዳለ ኢንፎርሜሽን የለኝም። ምናልባት ይህ ጉዳይ እዛ አካባቢ ኖሩ ሰዎች የጥያቄውን አንገብጋቢነት ይያዩና እየተማሩ ሲሄዱ መፍቴ የሚያገኝ ይመስለኛል። መፍቴ ቢያገኝ ይበጃል። ጥያቄዎች እየቆዩ ሲሄዱ መልካቸውን ስለሚቀይሩ ሲነሱ ሳይናቁ በውይይትና በመከክር መመለስ ማንንም አይጎዳም የሚል ጽኑ እምነት ግን አለኝ። ዋቄፈታን በሚመለከት አዲስ ኢንፎርሜሽን ነው የሰማሁት። መቀበሪያ ቦታ መቸገራቸውን አላቅም፣ ስመለስ ለመጠየቅ ሞክራለሁ። ዋቄፈታ በአብዛኛው በምዕራብና ደቡብ አካባቢ የሚኖሩ ህዝቦች ኦሮሞዎች፣ አልፎ አልፎም ደቡብ አካባቢ ያሉ ህዝቦች ይመስሉኛል። እንደዚህ አይነት ችግር መኖሩን አልሰማውም። ካለ አጣርቼ በሌላ ጊዜ እገልጽላችኋለሁ።
Yeah. እንደምን አረፈዳችሁ አድማጮች ከራፋዶ 11 ሰዓት ሆናል ከኢትዮጵያ ድምጽ ሬዲዮ ሰምንቷ በዜናዎች ከተለው ይስማሉ ጠቅላይ ሚኒስትር አብይ አህመድ በፌርሳን ከፋፈልና እንደሆነን በመስራት ሀገራችንን እናበልጽግ ሲሉ ጥሪ ያቀረቡ በጀርመን ፍራንክፈርት ከኢትዮጵያውያን ጋር በስታዲየም ውስጥ የታደሙ ጠቅላይ ሚኒስትር አብይ አህመድ በርትተን በመስራት የበለጸገችውን የነገን ኢትዮጵያን መገንባታችን አይቀርም ሲሉ ተስፋቸውን ገልጸዋል ለዚህም ምቹን የታለመፍጠር በቁ ሰዎችን በመመደብ የፈተና ዲሞክራሲ ተቋማትን የማሻሻል ርምጃ እየተወሰደ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ ከተለያዩ የአውሮፓ ሀገራት ተሰባስበው በጀርመን ፍራንክፈርት ለታደሙ ኢትዮጵያውያን የሀገርን በጋራ እናበልጽግ ጥሪ ደጋግመው አቀርበዋል ዶክተር አብይ እንዳሉት ለነገ ትውልድ የምትሆንና የበለጸገች ኢትዮጵያን ለመገንባት ፈታኝ ስራ ከሁሉም ዜጎች ፊት ተደቅኗል እናም ኢትዮጵያዊነትን ከስሜት ወዘለለ በስራ መንገልጽ በተወጥተ ላይ ነን ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ ለጠቅላይ ሚኒስትሩ አብይ ገለጻ ከሆነ ዛሬና ነገን ጥሩ ማድረግ የሚቻለው ስለ ትናንት በመነታረክ መሆን የለበትም ብለዋል ኢትዮጵያ ደክማ ይሆናል እንጂ አልሞተችም ሲሉ ስለ ነገ ያላቸውን ተስፋም ገልጸዋል ጠቅላይ ሚኒስትር አብይ አህመድ ስለ ኢትዮጵያ ያላቸውን ተስፋ ሲገልጹ በሀገሪቱ ስደት ቀርቶ ጎብኚዎችን ፈላሾችን ተቀባይ እንሆናለንም ብለዋል በተያዘ ዘና ኢትዮጵያ ድምጽ ሬዲዮ ባልደረባ ተአመድ አሊ የኖርዲክ ሀገሮችን በመወከል ለጠቅላይ ሚኒስትር ዶክተር አብይ አህመድ በፍራንክፈርት ጥያቄ አቀርቧል ለጠቅላይ ሚኒስትሩም ተገቢ ያሉትን ምላሽ ሰጥተዋል በጥያቄዎቹም ውስጥ ስለለውጡን ለመቀልበስ ስለሚታትሩ ኃይሎች የስደተኞች የግዴታ ዲፖርቴሽን እንዲሁም የዋቂ ፈታ እምነት አራማጆች በሀገር ቤት የመቀበሪያ ቦታ ማጣታቸው እንዲሁም የአክሱም ሙስሊሞች ጉዳይ መነሳቱ ተዘግቧል የዓለም ባንክ ለኢትዮጵያ የ1.2 ቢሊዮን ዶላር ድጋፍና ብድር ማጽደቁ ተነገረ። ከገንዘቡ መካከል 600 ሚሊዮኑ ብድር ሆኖ ቀሪው ደግሞ እርዳታ መሆኑ ተነግሯል። ድጋፉና ብድሩ የጸደቀው የባንኩ ስራ አስፈጻሚ ቦርድ አባል ባካሄደው ስብሰባ መሆኑን ዘገባዎች አመልክተዋል። የዓለም ባንክ እንዳስታወቀው ለኢትዮጵያ 1.2 ቢሊዮን ዶላር ድጋፍና ብድር አጽድቋል። ከዚህም ውስጥ 600 ሚሊዮን ዶላሩ ድጋፍ ሲሆን ቀሪው ግማሹ 600 ሚሊዮን ዶላሩ ደግሞ ብድር ነው ተብሏል። ባንኩ እዚህ ውሳኔ ላይ የደረሰው ኢትዮጵያ ከዝቅተኛ ወደ መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የምትታደርገውን ጥረት ለመደገፍ መሆኑን አስታውቋል። በኢትዮጵያ ፖለቲካና ኢኮኖሚ ማሻሻያዎች መደረጋቸውን ባንኩ አስታውሶ በለውጥ የመጣው የኢትዮጵያ አስተዳደር የፖለቲካ መዳሩን ማስፋቱ ቀጠናዊ መረጋጋት እንዲመጣ የበኩሉን ጥረት እያደረገ መሆኑንም ባንኩ ጠቅሷል። ወይዘሮ ማዛ ሸናፊ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ተሾሙ። የህግ ባለሙያ ሴቶችም ማህበሩን በመመስረትና በመምራት ለረጅም አመታት ያገለገሉት ወይዘሮ ማዛ ሸናፊ በኢትዮጵያ ታሪክ የመጀመሪያው እንስት የጠቅላይ ፍርድ ቤት ፕሬዝዳንት ሆነዋል። አቶ ሰለሞን አረዳ ደግሞ የጠቅላይ ፍርድ ቤት ምክትል ፕሬዝዳንት ሆነው ሰሞኑን ቃለ መሐላ ፈጽመዋል። በአዲስ አበባ ዩኒቨርሲቲ በህግ የመጀመሪያ ዲግሪያቸውን የወሰዱት ወይዘሮ ማዛ ሸናፊ በአሜሪካ ኬንታኪ ዩኒቨርሲቲ ባለም አቀፍ ህግ ሁለተኛ ዲግሪ ማግኘታቸውን ተመልክቷል። በከፍተኛ ፍርድ ቤት በዳኝነት በተለያዩ መንግስታዊ መስሪያ ቤቶች በህግ አማካሪነት ማገልገላቸው የተገለጸው ወይዘሮ ማዛ ሸናፊ የህግ ባለሙያ ሴቶች ማህበር መስራችና ፕሬዝዳንት ሆነው ማገልገላቸው ታውቋል። የኢንተር አፍሪካ ግሩፕ ዳይሬክተር በመሆን በኢትዮጵያ በተካሄዱ ምርጫዎች የፓርቲዎች የክርክር መድረክ በማዘጋጀትና በህገ መንግስቱ ማርቀቅ ሂደት መሳተፋቸውም ተዘግቧል። በንግዱ ዓለምም ከእናት ባንክ መስራቾች አንዷ የሆኑትና ባንኩንም በቦርድ ሊቀመንበርነት ያገለገሉት ወይዘሮ ማዛ ሸናፊ በሀገሪቱ ያሉ አፋኝና ሌሎች ህጎች እንዲመረመር በጠቅላይ ሚኒስትሩ የተሰጠው የህግ ባለሙያዎች ቡድን ውስጥ በመከተል ሰብሳቢነት በማገልገል ላይ መሆናቸውም ታውቋል። ኢህአዴግ ወደ ስልጣን ከመጣ ወዲህ አራተኛው የጠቅላይ ፍርድ ቤት ፕሬዝዳንትና የኢትዮጵያ መጀመሪያ ሴት ጠቅላይ ፍርድ ቤት ፕሬዝዳንት የሆኑት ወይዘሮ ማዛ ሸናፊ ላለፉት 2 አመታት ያህል የጠቅላይ ፍርድ ቤት ፕሬዝዳንት ሆነው በማገልገል ላይ ያሉትን አቶ ዳኜ መላኩን ተክተዋል። አቶ ተገኔ ጌታና አቶ መንበረ ጻይ ታደሰና አቶ ከማል በድሪ ቀደም ሲል በጠቅላይ ፍርድ ቤት ፕሬዝዳንትነት በኢህአዴግ ዘመን አገልግለዋል። ይበንዲ እንዳለም የጠቅላይ ፍርድ ቤት ምክትል ፕሬዝዳንት የሆኑት አቶ ጸጋዬ አስማማው በመተካት አቶ ሰለሞን አረዳ የጠቅላይ ፍርድ ቤት ምክትል ፕሬዝዳንት በመሆን ተሾመዋል። አቶ ሰለሞን አረዳ በአዲስ አበባ ዩኒቨርሲቲ እና ሃርቫርድ ዩኒቨርሲቲ በህግ የመጀመሪያና ሁለተኛ ዲግሪያቸው እንዳገኙም በህይወት ታሪካቸው ላይ ተመዝግቧል። የሲዳማ ዞን የክልል መንግስት እንዲሆን የቀረበው ጥያቄ የደቡብ ክልላዊ መንግስት በመቀበል በ2/3 ድምጽ ማጽደቁ ተነገረ። የደቡብ ክልል ምክር ቤት እያካሄደ ባለው ጉባኤ ሲዳማ በህገ መንግስቱ መሰረት ያቀረበው ጥያቄ ህጋዊ በመሆኑ የክልላዊ የመሆን መብቱ እንዲረጋገጥ ወስኗል። የሲዳማ ዞን ምክር ቤት ወደ ክልል መንግስትነት ለማደግ በሙሉ ድምጽ ማጽደቁ ይታወሳል። የደቡብ ክልል ምክር ቤት የሲዳማ ዞን ክልል የመሆን ጥያቄ ህገ መንግስታዊ ሂደቱን ተከትሎ እንዲፈጸም ወሰኑ ተሰምቷል። የሲዳማ ዞን ምክር ቤት ከዚህ ቀደም የዞኑ ክልል የመሆን ጥያቄ ሙሉ በሙሉ በሚባል ደረጃ መደገፉን ተከትሎ ነው ጥያቄው ለክልሉ ምክር ቤት የቀረበው። ምክር ቤቱም በጥያቄው ላይ በዝግ ከመከረ በኋላ ሲዳማ ዞን ክልል የመሆን ጥያቄውን ደግፎታል። ውሳናው ተግባራዊ ከሆነ የሐዋሳ ከተማ ጣፈንታ ምን ሊሆን እንደሚችል አነጋጋሪ ሆኗል። በሕገ መንግስቱ እንደተመለከተው ክልል የመሆን ጥያቄ የሚያቀርበው ብሔር ብሔረሰብ ወይም ሕዝብ ሊሆን ይገባል። ይህም በብሔር ብሔረሰብ ወይም በሕዝብ ምክር ቤት በ2/3 ድምጽ ተገባይነት ማግኘት እንዳለበት ነው የተደነገገው። በዚህ መሰረት ሕገ መንግስቱ ላይ እንደሰፈረው ጥያቄው ለደቡብ ክልል ምክር ቤት መቅረብ ስላለበት ነው ሰሞኑን በይፋ መቅረቡ የተገለጸው። ከዚህ በኋላ የሚኖረው ሂደት የክልሉ ምክር ቤት ሕዝበ ውሳኔ የሚካሄድበት ጊዜና ሁኔታ እንደሚወስን ተነግሯል። ክልል የመሆን ጥያቄውም በሕዝበ ውሳኔው በሚገኘው ውጤት ላይ መሰረት አድርጎ ቀጣይ ሂደቶችን እንደሚያልፍ ታውቋል። በትጥቅ ትግል ላይ ተቆይተው በመንግስት ጥሪ በሰላማዊ መንገድ ለመታገል ወሰነው ወደ ሀገር ቤት የተመለሱ ታጣቂዎችን ለማቋቋም የጀርመን መንግስት የልማትና የቴክኒክ ድጋፍ ለማድረግ ቃል መግባቱ ተገለጸ። በአጠቃላይ ትጥቅ ፈተው ወደ ሀገር ቤት የተመለሱ ታጣቂዎች ቁጥር 35000 ያህል መሆኑን የገንዘብ ሚኒስትሩ አቶ አህመድ ኢንሺዴ ገልጸዋል። በጠቅላይ ሚኒስትር አብይ አህመድ ከተመራው የኢትዮጵያ መንግስት ልዑካን ጋር በፈረንሳይና በጀርመን ቆይተው ሲመለሱ መግለጫ የሰጡት የገንዘብ ሚኒስትሩ አቶ አህመድ ኢንሺዴ ከዓለም ባንክ 1.2 ቢሊዮን ዶላር ብድርና ድጋፍ መገኘቱንም ገልጸዋል። አርበኞች ግንቦት ሰባት፣ የኦሮሞ ነጻነት ግንባር፣ የአማራ ህዝብ ዴሞክራሲያዊ ንቅናቄ፣ የትግራይ ህዝብ ዴሞክራሲያዊ ንቅናቄና ሌሎች በትጥቅ ትግል ላይ የነበሩ ኃይሎች በሰላማዊ መንገድ ለመታገል ወስነው ታጣቂዎቻቸውን ወደ ሀገር ቤት መመለሳቸውም ይታወቃል። ወይዘሮት ብርቱካን ሚደቅሳ በመንግስት ግብዣ ወደ ኢትዮጵያ ሊጓዙ መሆኑ ተነገረ። የቀድሞ የፌዴራል ፍርድ ቤት ዳኛ፣ የህግ ባለሙያ፣ ጠበቃ፣ የቅንጅት ለአንድነትና ለዲሞክራሲ ተቀዳሚ ምክትል ሊቀመንበርና የአንድነት ፓርቲ መስራችና ሊቀመንበር እንዲሁም የቀድሞ የፖለቲካ እስረኛ ወይዘሮት ብርቱካን ሚደቅሳ በመንግስት ግብዣ ወደ ኢትዮጵያ ሊጓዙ መሆኑ ተዘግቧል። ከአዲስ አበባ ዩኒቨርሲቲ በህግ በዩናይትድ ስቴትስ መጠር ከሆነው ሃርቫርድ ዩኒቨርሲቲ ደግሞ በህዝብ አስተዳደር ሁለተኛ ዲግሪያቸውን የተቀበሉት ወይዘሮት ብርቱካን ረቡዕ ጥቅምት 28 2011 ከዋሽንግተን ዲሲ ተነስተው ሐሙስ ጥቅምት 29 2011 ኢትዮጵያ እንደሚገቡ ተዘግቧል። ወደ ኢትዮጵያ የሚጓዙትም መንግስት ባደረገላቸው ጥሪ መሰረት መሆኑም ተዘግቧል።
አርቲስት ቴዲ አፍሮ ከአምስት ዓመት ቆይታ በኋላ ትናንት ማምሻውን የኮንሰርት ዝግጅቱን በአዲስ አበባ ኤግዚቢሽን ማዕከል አሳይቷል። ከ2000 በላይ ተመልካቾች በታደሙበት በዚህ ዝግጅት ላይ ጃስት ስራልን ጨምሮ በርካታ ሙዚቃዎችን በመጫወት በከፍተኛ ድምቀት ማጠናቀቁን መረጃዎች አመልክተዋል። በመጨረሻም ከሀገሩ በግርፍ የተሰደደው የነበረው ታዋቂው ድምጻዊ ፋሲል ደሞዝ ዛሬ ረፋዱን አዲስ አበባ ገብቷል። በወጣቶች ከፍተኛ አቀባበል የተደረገለት ፋሲል የተለያዩ ስራዎቹን በሀገር ቤት እንደሚያቀርብ ይጠበቃል። በተያያዘም አረንጓዴ ቢጫ ቀይ የያዙ ፋሲልን ለመቀበል የወጡ ወጣቶች በፌዴራል ፖሊስ መታሰራቸውም ተዘግቧል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ልዩ የኢሳት ቀን በስዊድን የኢትዮጵያ ሳተላይት ቴሌቪዥን ኢሳት በርሶ ድጋፍ እነሆ 8 ዓመታትን አስቆጥሮ የኢትዮጵያውያኖች አንደበትና ተቀዳሚ መረጃ ምንጭ በመሆን አውሮፓና አሜሪካን ተሻግሮ በሀገራችን መዲና አዲስ አበባ በመዝለቅ አራተኛ ስቱዲዮን ከፍቷል። እንኳን ደስ ያለዎት። እንኳን ደስ ያለዎት። ይህ ሁላችንንም በህብረት ያስተሳሰረን አላማ ይሳካ ዘንድ ላደረጉት መልካም አስተዋጽኦ ከልባችን እያመሰገነን ኢሳት በቀጣይነት ተጠናክሮ በሀገራችን ለተጀመረው መልካም ለውጥ አጋዥ አማራጭና ዘመኑን የዋጀ የመገናኛ ብዙሃን ተቋም ይሆን ዘንድ አሁንም የእርስዎን ድጋፍ ይሻል። ይህንንም ተግባራዊ ለማድረግ ከዚህ ቀደም ካደረግናቸው ዝግጅቶች በተለየ መልኩ ከእርስዎ ጋር ዘና ፈታ እያለን የኢሳት ቀንን ለማክበር ዝግጅታችንን አጠናቀናል። በለቱ የሳቅ መረቅ የሆነ ኮሜዲያን መስከረም በቀለ ከወደ አሜሪካ አርሶን ባዳዲስ ስራዎቹ ዘና ፈታ ፍንድቅ ፍንድቅ ድቅ ሊያደርጉት አሉንዳ ፎርቴኩስ ዲሴምበር 16 ይገኛል።
የፍንዳታ መለያዎች ናይት ክለብ ወተሽ የምትወጂ ሙዚቃ ሲመጣ ከተቀመጥሽበት መቀመጫ ጀምረሽ ዳንስ ፍሎሩ ድረስ እያልሽ ከሄድሽ according to my data you are fundata
በዚህ ዝግጅታችን ሳቅ ብቻም ሳይሆን ስለ እሳት ቁም ነገርና በቂ መረጃ የእሳት አስተዳደር ቺፍ ኦፕሬቲንግ ኦፊሰርና መስራች ሆኖ ግሩም ይልማ በእንግድነት በመታደም ከርሶ ለሚቀርቡ ጥያቄዎች በቀጥታ መልስ ይሰጣል። የሳቁ የተዝናኑ እሳትን በሐሳብም ባቅምም ይምጡና ይደግፉ። በዝግጅቱ የኢትዮጵያኖች መገለጫ የሆነ የባህል ምግባችን ከተሟላ የመጠጥ አቅርቦት ጋር በአማርኛ በጣፈጠ መልኩ ለታዳሚዎች ይቀርባል። የምግብ ዋጋ 250 ክራውን። ከዚህ በተጨማሪ እሳትን በበለጠ ለማጠናከር የሚያግዙ ባለ 500 እና ባለ 1000 ክሮነር የትኬት ኩፖኖች ተዘጋጅቶሎታል። ቦታ ሃሉንዳ ፎልኬትሩስ ሃሉንዳ ቱናልባና ኑሽቦሪ ዲሴምበር 16 2018 ከ13 ሰዓት ጀምሮ እስከ ምሽቱ 23 ሰዓት። ለተጨማሪ መረጃ 0726985597 ወይንም 0728433393 ኑና ከኮሜዲያን መስከረም ጋር እየሳቁ እየተዝናኑ እሳቱን በአካባቢን ባቅመን ይደግፉ።
ጊቤ የግዞ ወኪል የትም የዓለማችን ክፍሎች ለመጎብኘት ስትፈልጉ www.gibetravel.com ይጎብኙ ወይንም በስልክ ቁጥር 0810 1677 በመደወል የተሻለ አገልግሎት ያገኛሉ። ጊቤ የግዞ ወኪል አድራሻ ብሬጋርጋታን 8 ስቶክሆልም። ጊቤ የግዜ ወኪል
የፊልም ፌስቲቫል ለሽልማት የተመረጠው ላሜት የተገኘው የታዳጊዎች ፊልም እሁድ ኖቬምበር 18 ቀን ከ14 ሰዓት ጀምሮ በባጋር ሞሰን ፎልኬትሱስ ይታያል። ከ14 ሰዓት ጀምሮ ለልጆች እንዲሁም ለዋቂ የሚሆን የሻይ ስነ ሰዓት ይኖረናል። እንዳያመልጣችሁ። ፊልሙን ከ8 ዓመት እድሜ ጀምሮ ያለ መመልከት ይቻላል። ፊልሙ በአማርኛ ሲሆን የስዊድን ቴክስት አለው። መግቢያ 50 ክሮነር ሲሆን አዘጋጆች አፍሪካ ኩልቸር ቲኬት በቡክኒንግን ስናብል አ ቦጊስ fho.sa በሚለው ይያዙ። አድማጮቻችን ከዚህ በመቀጠል ደግሞ የፍራንክፉርቱን የዶክተር አብይን ጉዞ በተመለከተ ከተለያዩ የአውሮፓ ሀገሮች የተገኙ ኢትዮጵያን ወገኖቻችን የሚሉትንና የሚሰጡን አስተያየት ለመስማት አሁን ከኛ ጋራ ከስዊዘርላንድ እንግዳ አለን። ሃሎ ተናስልኝ።
ሃሎ
ሃሎ ማን ልበል ጌታዬ? ይስማል
ይስማል ኃይሉ ገሰ ባላሎ ከስዊዘርላንድ
ተናስተልኛ። ቶ ኃይሉ እንግዲህ የዛሬው ውይይት ለማድረግ ያሰብነው ካንተ ጋርና ከሌሎች ደግሞ ከተለያዩ ሀገሮች ከሄዱ ከለንደንም ማለኝ መስለኛል እንግዳ ቴክኒሻኖቹ እንደሚሉኝ ከሆነ ስለ ዶክተር አብይ የፍራንክፉርት ጉዞ ሁኔታ ነው። እንዴት ነው አንተና ከስዊዘርላንድ የመጣችሁ ጓዶችህ ያያችሁት ዝግጅቱን? እስቲ በሱን ጀምር።
ዝግጅቱን በተመለከተ እንግዲህ ከበኛ በኩል ወደ ዝግጅቱ የገባንበት ስሜት ዘመኑ የእርቅ የመደመር አብሮ የመሆን እና ሰላማዊ ሽግግር ወደ ዲሞክራሲያዊ ኢትዮጵያ እንዲደረግ የበኩላችን አስተዋጽኦ የማድረጊያ ዘመን ነው በሚል ጠቅላይ ሚኒስትር አብይ አህመድ ወደ ፍራንክፉርት ይመጣሉ የሚለውን ዜና ከሰማንበት ጊዜ ጀምሮ በኤምባሲ በኩል ብዙ እንቅስቃሴዎች ስላላየን በራሳችን ተነሳሽነት ሄደን ነው ያገኘናቸው። ፈቃደኝነታችንን ይሄንን ዝግጅት የደመቀ ለማድረግ በመላ ስዊዘርላንድ የሚገኙ ኢትዮጵያዊ አስተባብሮ አብሮ ለመሄድ የሚደረገው ዝግጅት ላይ ፈቃደኝነታችንን ገልጸንላቸው በዛ መሰረት ነው ዝግጅት ውስጥ የገባ ነው። ሆኖም ግን ከመጀመሪያው ጀምሮ በኤምባሲ በኩል አሰራሩ የትላንት ነው በእኛ ፈቃደኝነት ወደዛ ብንሄድም አሰራሩ ከትላንት ከህወሓት የደቡብ ብቆሽ መንገድ ያልወጣ በትላንት ነው የህወሓት ሶፍትዌር የሚሰራ አሰራር ነው ያየ ነው። እኛ በበጎ ፈቃደኝነት ብንገኝም በዛ በኩል የምናየው ነገር የድርብ ብቆሽ በመሆኑ እስከ መጨረሻው ድረስ ከዚህ እኛ ካለንበት ሀገር ማን እንደሚወክለን እንዴት እንደምንተባበርና እንደምንሄድ እንኳን በኤምባሲ በኩል ግልጽ የሆነ ነገር ሳይነገረን እዛ ስታዲየም ውስጥ ነው ተወካይ የስዊዘርላንድ ተወካይ ተብሎ ከስዊዘርላንድ የተወሰኑ ጥያቄዎች ተብሎ አንድ እኔ አይቼ የማላውቀው ሰው ስዊዘርላንድ ዲያስፖራ ኮሚኒቲ ወክሎ ጥያቄዎቻችንን ለጠቅላይ ሚኒስትሩ አቀርቧል። ይሄ ከዚህ ከዝግጅቱ በኩል ያለው ነው።
ይሄኛውን ባጭሩን እንጨርስ መጀመሪያ ማለት እንግዲህ አቶ ኃይሉ እንዳባባል ከሆነ ስዊዘርላንድ የሚገኘው የኢትዮጵያ ኤምባሲ እናንተን ለማካፈል በዚህ ውይይት ላይ ለማስገባት አልፈለገም። ያቀረበ የእናንተን ጥያቄ ተብሎ የቀረበው የእናንተ ተወካይ እናንተ ያልመረጣችሁት ነው ማለት ነው?
አዎ በፍጹም መምረጥ ሳይሆን አናቀው እኛ አናቀም ሰው ዩናይትድ ነው አናቀው በስዊዘርላንድ ውስጥ እኔ በግሌ ከሃያ አመት በላይ ኖር ያለው በተለያዩ ኮሚኒቲዎች ውስጥ ብዙ እንቅስቃሴ ሲያደርጉ የኖሩ ሰዎችን በአካል እናቃቸዋለን። በእለቱ ስዊዘርላንድን ወክሎ ጥያቄ ያቀረበ የተባለው ሰውዬ በየትኛውም ሰላማዊ ሰልፍ በየትኛውም ስብሰባ በየትኛውም የትግል ሜዳ አይተለ የማናውቀው ሰው ነው ምናልባት የስዊዘርላንድ ማሪ ይሆናል ግን የተመረጠበትን ሜካኒዝም እንኳን እንዲያሳውቀን ኤምባሲ ምክንያቱም ትንሽ ቀደም ብሎ የሆነ ሰው ተመርጧል በኤምባሲ በኩል ያይቀውችን በስዊዘርላንድ ኮሚኒቲ ስም ይቀርባሉ ሲባል አትሊስት ማን እንደሚወክለን እንኳን ንገሩን ብለን በተደጋጋሚ በውይይት መድረኩ ላይ ፖስት አድርገን እንኳን ማንነት ለመጨረሻው ድረስ ይነግሩ ፈቃደኞች አይደሉ። የአትሊስት የሰውዬው ስም ማን እንደሆነ እንዴት እንደተመረጠ እንኳን ንገሩን ብለን ፍራንክፈርት ከመሄዳችን ከጥናቶች በፊት ጀምሮ በየዕለት ጥያቄ ያቀረብንላቸው ነበር። ይነግሩን ፈቃደኛ አልሆኑ።
አቶ ኃይሉ እኛም ይሄን ለማጣራት የኢትዮጵያ ድምጽ ሬዲዮ ወደ ስዊዘርላንድ ደውሎ ሙከራ ለማድረግ እንደሚያደርግ ቃል እንገባለን። እዛ ከደረሳችሁ በኋላ ያያችሁት ሁኔታ ባጠራ አርገብት ነገርን ምን ይመስል ነበር?
አይፈለም።
ሃሎ?
ሃሎ?
እዛ ከደረሳችሁ በኋላ ያያችሁት ሁኔታ እንዴት ምን ይመስል ነበር?
ኦኬ ከዚህ ተበታተን ከሄድን በኋላ እንግዲህ ሁሉም በየቡድኑ ከሄደ በኋላ በጧት ነበርኛ የደረስነው ቦታው ላይ ስንደርስ ያው ከዚህ ከስንነሳ ይዘናቸው ይሄድናቸው የኢትዮጵያ ባንዲራዎች ነበሩ ሁላችንም እነዛን ባንዲራዎች ለብሰንና ትልልቅ ባንዲራዎችን ይዘን ነበር ወደ ስታዲየሙ ለመግባት የሞከርነው ስታዲየሙ በራፍ ላይ ከመድረሳችን በፊት በየሜዳው ላይ የቆሙ ሰዎች ባንዲራ ይዞ መግባት አይቻልም እያሉ እየከለከሉ ነበር እነሱን ሁሉ አልፈን አላመናቸው እና በራፍ ጋር ስንደርስ በራፍ ላይ የቆሙትን ሴኩሪቲዎች ባንዲራ ይዘን መግባት እንደማንችል ነገሩን። በዚህ ሁኔታ ላይ ያያለን በጣም ብዙ ሰዎች ባንዲራዬን ማይዤ መግባት ወከለከል ከሆነ ምን ላደርግ ነው እዚህ ስታዲየም ውስጥ መግባባ ብለው እየተቆጡ አቁርፈው ተመለሱ። እኛም ኦልሞስት ልንመለስ ከኛ ማከለም ተሰጥቶች ጭራሽ አንገባም ኒል በቃ ወደ ሀገራችን ብሎ መንገድ ከተጀመረ በኋላ ባንዲራችንን ደብቀን ለመግባት ለምን አንሞክርም ብለን ባንዲራችንን ከካኒቴራ ስር ደብቀን የሀገራችን የራሳችን ባንዲራ ከሰውነታችን ውስጥ ደብቀን ይዘን የገባ ነው። ስንገባ ግን ያየነው ነገር በጣም ያስደነግጥ ነው።
ምንድን ነው ያያችሁ?
ስንገባ ስታዲየሙ ግማሽ የሚሆን ቦታ ተለይቶ በሰው ተሞልቷል። እዛ ቦታ ላይ ያሉት ሰዎች ደግሞ ይዘው የመጡት ባንዲራ ደግሞ የኦሮሞ የተቃውሞ ባንዲራ የሚባለው የቀድሞ ምንድን ነው የኦነግ ባንዲራ ብለን እኛ የምናውቀው ነው ስታዲየሙን ግማሹን ሞልቶ ተይዞ ያለው እና እኛ ባንዲራ ይዘን መግባት ተከልክለን ይሄኛው ወገን ይሄንን ባንዲራ ይዞ መግባት እንዴት ተፈቀደለት የሚለው ቅሬታ ፈጥሮ በጣም መጥፎ የሆኑ ስሜቶች ነበሩ የነበሩት። አንዳንድ ሰዎች እስከ ማልቀስ የደረሱበት ነው እና ሂደቱ እዛ ስንደርስ በጣም በጣም መጥፎ ነበረ። እዛ ከገባን በኋላ ያው ደብቀን ያወጣነው ይዘነው የገባነው ባንዲራን የዘረጋ ነው ለዚህ አልተፈቀደም። ስለዚህ ያልተፈቀደውን ባንዲራ ራሳችን ደብቀን ይዘን ገብተን ነው ዘርግተን ይቆም ነው።
እንዴት ሊሆን
እንደሆነ ደቂቃዎች ከቆየን በኋላ ኦልሞስት ጠቅላይ ሚኒስትሩ መምጫ አካባቢ ነው እንግዲህ ይሄ ነገር እንዴት እንደሆነ አላውቅም። ወደ አዘጋጆቹ በኩል ደግሞ አዘጋጆቹ ምናልባት ቁጣውንም አይተው ሊሆን ይችላል ውጭ ያሉ ኢትዮጵያውያንም የሚያስሙትን ብሶት ምናልባት ወደ ሌላ ነገር ሊሄድ ይችላል ወደ ሩሲያ ሊሄድ ይችላል የሚል ፍርሃት ማድሮባቸው ሊሆን ይችላል። ባንዲራ ይዞ መግባት አለመከልከሉን ነግረውናል። መጀመሪያ ግን በስነ ስርዓት መንገዱን ዘግተው ባንዲራ ይዛችሁ ማለፋችሁን ተብለን ተከልክለን ነው የደረስነው እና ያ ሁኔታ እጅግ በጣም የሚያሳዝን ነበረ። በበጎነት እንኳን ልንረዳው ሞክረን ያልቻልነው ነው። ሁሉም ባንዲራ የተከለከለ ነበር መጀመሪያ ይመስለን እና አዲስ አበባ ውስጥ በባንዲራ ምክንያት የተነሳውን ረብሻ አይነት ረብሻ እንዳይነሳ አዘጋጆቹ ፈርተው ይሆናል የሚል ስሜት ማድሮብን ነበረ። ውስጥ ገብተን ያየነው ግን ያን አይደለም እና የዚህ አይነት አካሄድ ለሀገርም ለህዝብም ተጀመረውም ለውጥ አብሮ ለመኖርም የሚያመች አይደለም። እያንዳንዱ ኢትዮጵያዊ ይሄ ነው የሚወክለው ባንዲራ ይዞ የመጣው ወንድባ የሚል ስሜት መጨረሻ ላይ ተጠቅሷል። ጀመረው ደግሞ መንጠባረቅ ነበረበት። በዛ በጣም በጣም አዝነናል። በየሀገሩም የመጡ ሰዎች ጋር ተገናኝተን የሰማነው ተመሳሳይ ከሀገራቸው ከተነሱበት ጊዜ ጀምሮ በኤምባሲዎች በኩል ከትላንትናው አሰራር ያለመላቀቅ ችግር ገጠማቸው ነው የሰማነው። በእኛ በኩል ያን ሁሉ ሀዘን ተሸክመን ስታዲየም ውስጥ ብንገባም ጠቅላይ ሚኒስትር አብይ አህመድ ባደረጉት ልብ የሚያሞቅ ተስፋ የሚሰጥ የሚያበረታታ ኢትዮጵያ ወደ ዲሞክራሲ የምታደርገው የለውጥ ጉዞ ተጠናክሮ እንደሚቀጥል በዚህ በኩል ደግሞ ዳያስፖራው የበኩሉን አስተዋጽኦ እንዲያደርግ ጥሪ የሚያቀርብ ስለነበረ እነዚህ ሆን ብለው በየኤምባሲ ተሸጉጠው ለውጡን ለማደናቀፍ የሚጥሩ ኃይሎችን ታግለን ኢትዮጵያን ዘሪግ የማድረግ ትግሉን ለውጡን ግብ ለማድረግ በሚደረጉ ትግሉ እንደውም በቆራጥነት መሳተፍ እንዳለብን የሚያሳይ የተንኮለኞቹ እስከ ኤምባሲ ድረስ እስካሁን ተተክደው እንዳለ የሚያሳይ ስለሆነ ለውጡን እንዳይደናቀፍ ለውጡን ለማደናቀፍ የኤምባሲ የመሸጉትን መታገል በውጭ የምንገኝ ኢትዮጵያውያን በተለይም አውሮፓ ያለ ኢትዮጵያውያን በሙሉ ሁለተኛ ግባችን ከእንግዲህ ግባችን አድርገን የምናየው እንደዚህን ኤምባሲዎች የማጽዳት እና እነሱም የለውጡ አካል እንዲሆኑ ለውጡ የጋራ መሆኑን ትግሉ የጋራ መሆኑን አገሪቱ የጋራ መሆኑን ይረዱ። እንደላስና ኢንጂነሪንግና ልጅ ለይተው የማያስተናግዱ ኤምባሲዎች እንዲሆኑ ትግል ማድረግ እንዳለብን ተረድተን የተነሳን።
አቶ ኃይሉ እጅግ በጣም እያመሰገንኩ አጠራ አድርገው በመጨረሻ ይሄንን ስራ የሚሰሩ አንዳንድ ታዛቢዎች እንደሚሉት ከሆነ ይሄ ስራ እንዲሰራ የሚያደርጉትና ይሄ ስራ የሚሰሩት የዶክተር አብይን የለውጥ ትግል ለማዳከምና በህዝብ እንዲጠሉ ደጋፊ እንዲያጡ ለማድረግ የሚፈልጉ ኃይሎች ናቸው የሚሉ አሉ። ዶክተር አብይ ይሄንን ተንኮል የሚያቁ ይመስላችኋል በእናንተ በግምት?
እንግዲህ ዶክተር አብይ ከዚህ የነበረውን ሁኔታ የሚያውቁ ይመስለኛል። ትላንት የተፈጠረውን በትላንት ከትላንት ወዲያ በዚህ በፍራንክፈርት ዝግጅት የተፈጠረውን ነገር በእኛ በኩል እንዲደርሳቸው እዛው ስታዲየም ውስጥም አንድ ከእንግሊዝ የመጣ ተወካይ እዛው ስታዲየም ውስጥም ነግሯቸዋል በኤምባሲዎች በኩል ችግር እንዳለ። እሳቸውም በየኤምባሲ ሆናችሁ ኢትዮጵያውያንን በእኩልነት የማታገለግሉ ከሆነ አሳፋሪዎች ናችሁ፣ ማፈሪያ ናችሁ ብለዋቸዋል። ስለዚህ አልሰማሁም ሊሉ አይችሉም። በየኤምባሲው ያለው ነገር ቢያንስ ጫፉን አስይዘናቸዋል። በቀጣይ ደግሞ ሙሉን እንዲያውቁት ተደርጎ እነዚህ በየኤምባሲው ያሉ የትላንትናን ኑሮ የትላንትናን ይዘት የትላንትናን የህወሓትን አካሄድ የሚመኙ በለውጡ ያልተደሰቱ ለውጡ ከመጥለፍ ከማደናቀፍ የማይመለሱ ሰዎች በየኤምባሲው እንዳሉ ሊያውቁ የግድ ነው። ካላወቁም እኛ ማሳወቅ ግዴታችን ነው። አስፈላጊ ከሆነ እንደ ትላንቱ ሰልፎችን ጭምር እናሳውቃቸዋለን። ትግላችን አይቆምም። ኢትዮጵያ ዲሞክራሲያዊ እስከሆነ ድረስ ትግላችን አይቆምም። ትላንት ኤምባሲ የነበሩትን ሰዎች ለቃወምናቸው በምንም በዘራቸው አይደለም፣ በአቋማቸው ነው፣ በፖለቲካ አቋማቸው ነው። እንዲህ አይነት አካሄድ ከቀጠለ እኛም ትግላችንን እንቀጥላለን። ኢትዮጵያ ውስጥ ያለው መንግስት ይሄን ነገር ማጽዳት አለበት። ዛሬ ተያዘውት ግን በደም የተገኘ ነው፣ በብዙ ሺህ ኢትዮጵያ መስዋዕት የተገኘ ነው። በብርድ በፀሐይ በአደባባይ አውሮፓ ለአውሮፓ እንባችንን እየረጨን ተሰልፈን ያገኘ ነው ለውጥ ነው፣ ስጦታ አይደለም የተሰጠን። ስለዚህ ይሄን ለመንጠቅ የሚሄዱ ኃይሎች ካሉ ዛሬ እንታገላቸዋለን። ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ጉዞ እንደግፋለን፣ ለለውጥ የሚያደርጉትን ጥረት እናደንቃለን። ከጎናቸው ሆነን ለውጡ ግቡን እንዲመታ አስፈላጊ መስዋዕትነት ለመክፈል ዝግጆች ነን። በእሳቸው በኩል ደግሞ እኛ ኤምባሲዎችን ስለማንሾም እሳቸው በየኤምባሲው የተቀመጡና ለትግሉ እንቅፋት የሆኑ ሰዎችን እየነቀሱ አውጥተው አዲሱን የለውጥ ሶፍትዌር የጫኑ ሁሉንም ኢትዮጵያዊ በእኩልነት ለማገልገል ፈቃደኛ የሆኑ ኤምባሲ የአንድ የፖለቲካ ድርጅት መጠቀሚያ ወይም የአንድ የፖለቲካ ድርጅት ቅርንጫፍ ጽህፈት ቤት እዚህ ያለው የኢህአዴግ የፖለቲካ ድርጅት ቅርንጫፍ ጽህፈት ቤት አይደለም። ኤምባሲው የሁሉም ኢትዮጵያውያን ኤምባሲ መሆኑ መታወቅ አለበት።
በጣም አመሰግናለሁ አቶ ኃይሉ። ወደፊትም ይሄንን ጉዳይ የኢትዮጵያ ድምጽ ሬዲዮ ተከታትሎ የእናንተ አካባቢ ያለውን ስዊዘርላንድ ያለውን ኤምባሲም በዚህ ጥያቄ ላይ ለምን እንደዚህ እንደሆነ ለማዋየት የሚቻለውን ሁሉ ያደርጋል። ለጊዜው እጅግ በጣም እናመሰግናለን። ተመልሰን ወደፊት እንደምንመጣ ባለሙሉ ተስፋ ነን። በጣም አመሰግናለሁ ጌታዬ።
እኛም በጣም ነው እናመሰግነው አህመድ። የህዝብ ድምፅ ሆናችሁ እንደምትቀጥሉ እምነታችን ነው። እስከዛሬ እንዳደረጋችሁ በርቱ።
ጤና ይስጥልኝ አድማጮቻችን። እንግዲህ ውይይታችን ይቀጥላል። ከጥቂት ደቂቃዎች በኋላ ደግሞ እስከሚገባኝ ድረስ ከለንደን ይመስለኛል ተወካዮች አሉ፣ እነሱን እናስገባለን። እስከዛው እቺን ሙዚቃ እየሰማችሁ ጠብቁን። Thank you.
በድጋሚ እንደምንቆያችሁን አድማጮቻችን አሁን በቀጥታ እንግዲህ ካመርጋ አጠሮ ያለ ወይይት ይኖረናል። እንግዲህ በርካታ ጥያቄዎችም እየመጡ ነው። አህመድ በስዊዘርላንድ ተገኝቶ ከዶክተር ለዶክተር አብይ ያቀረበው ጥያቄዎች አሉና ብዙዎቹ ስለ ጥያቄዎቹ ግንዛቤ ያላቸው አይመስለኝም። ምክንያቱም አሁን ስናይ አህመድ ከራሱ ተነሳሽነት እነዚህን ጥያቄዎች ያቀረበ የሚመስላቸው ሰዎች አሉ። ነገር ግን ከተለያዩ ሀገሮች እንዲጠየቅላቸው ተዋይተውበት ይሄ ጥያቄ እንዲጠየቅልን እንፈልጋለን ተብሎ አብዛኛው ማህበረሰብ የተስማማበትን ጥያቄዎች ነበረ አህመድ ቀጥታ ጠቅላይ ሚኒስትሩ ጋር በመገኘት ይሄን ጥያቄ ወህዝቡን ወክሎ ያቀረበውና ጠቅላይ ሚኒስትሩም እንግዲህ ከሞላ ጎደል ከተወሰኑ ጥያቄዎች በስተቀረ በሚገባ መልሰውታል ብለን እናምናለን። እና ሰዎች በዚህ ብዥታ ውስጥ ስላሉ እንግዲህ አህመድ በእነዚህ ጥያቄዎች መካከል አንተስ የተሰማ ነገር እንዴት ነው? ሁለቱም ደግሞ ጥያቄዎችን ከማህበረሰቡ ተወክለህ እንደድከው መጠን ጥያቄዎችን ከማህበረሰቡ መውሰድህን እናቃለን እና ለማህበረሰቡ ደግሞ አንተ በይበልጥ አንተ በቦታው ላይም ስለነበርክ ጥያቄዎቹንም ይዘህድከው አንተ ስለነበርክና ያቀረብከውም አንተ ስለሆንክ ማብራሪያውን እንድሰጠን።
አይ እንደዚህ እንትንም ነው አመድን ጠያቂ ብቻ ማናረጋ እኛም እንጠይቀዋልና አይ ቲንክ ያው ብዙሃኑ ጥያቄ ነው ዘውዱም እንዳለውና ጥያቄዎች ከየት የመጡ ነበሩ በጠየቀው መሰረት ያገኛቸው ምላሾችስ አጥጋቢ ነበሩ ወይ? እንግዲህ ከዚህ ዘላንድ የነበረውን ትዝብት ተመልክተናልና አንተስ በሂደቱ ውስጥ እዛ አሬና ውስጥ እስከምትገቡ ድረስ የነበረው ሂደትስ ባንተ በራሰ ግምገማ ምናልባት አንድ እንግዳ አለን ከወደ ለንደን ባልሳሳት ያኛው እንግዳችን እስከሚመጡ እነዚህ አይነቱን ሐሳቦች እስቲ ለአድማጮቻችን ብታደርስልን።
በጣም ጥሩ። በቅድሚያ ትንሽ ያሳዘነኝ የስዊዘርላንዱ የኢትዮጵያ ኤምባሲ ወይም ተወካይ አሁን ወንድማችን ኃይሉ እንዳለው ያደረጉት ከሆነ በጣም የሚያሳዝን ነው። እውነትም አሁንም በወያኔ ሴፕ ሶፍትዌር ነው የሚሰሩት ለማለት ይቻላል። እንግዲህ የስዊዘርላንዱ ወደ ስዊድኑ ስመጣ በግል የተካፈልኩበት ማለት እኔ ራሴ ያለሁበትን እና ሌሎችም ወደፊት ወደ ኋላ ላይም የሚገቡ አሉ ከስዊድን ማንንም እንትን ሳይሉ ሁሉንም የኮሚኒቲ ተወካዮች የኢትዮጵያ ድምጽ ሬዲዮን ጨምሮ የኢትዮጵያ ኮሚኒቲን የሃይማኖት ተቋሞችን የተቃዋሚ ድርጅቶችን የብሔር ድርጅቶችን የወያኔ ደጋፊዎችን ሁሉ ያሰባሰበ ስብሰባ ነው የተደረገው ኢትዮጵያ ኤምባሲ ውስጥ። እኔ ገብቼበት ማላቀው ቦታ ነው ለመጀመሪያ ጊዜ ይሄን ውይይት ሲጀመር ተጠርተን ሁሉንም ያማከኘ የኢትዮጵያኖች እንደውም እኛ የተጀመረው በኤምባሲ በኩል የተጀመረው ግንቡን አፍርሰን ለሊ እንስራ የሚል ነው እና እዚህ ስዊድን ውስጥ ያሉ ኢትዮጵያኖችን በሙሉ በአንድ ስነ ስርዓት ላይ እርቅ እናደርግ አንድ ላይ እንስራ የሚል ሁኔታ ለመፍጠር የተሰባሰብንበት ነው። እዛ ላይ እየተሰራን ይያለን እንደውም ይሄንን አንድ ቀን የሚፈጅ ነው መሰለኝ ስብሰባውን ለማድረግ ዝግጅቱን ለማድረግ በመንዋይበት ጊዜ የዶክተር አቢ ፍራንክፈርት ጉዳይ ሲመጣ እስቲ ይሄኛውን እንዴት እናርግ በሚለው ተወያየን ጥያቄዎችን እናውጣ። መጀመሪያ ጥያቄዎች አወጣን። ሁሉም በየኮሚኒቲው ሄዶ እንዲያወጣ ተባለ። እኛም በየአካባቢያችን በቤተክርስቲያንም በምንም ሁሉም ይዞ መጣ። እያንዳንዱ ጥያቄ በተወካዮቹ አማካኝነት እዛ ኮሚቴ ላይ ውይይት ተደረገበትና እምንስማማባቸውን ጨምቀን አወጣን። ከዛ በኋላ ይሄን ጥያቄ ማን ያቅርብ የሚለው ጥያቄ ሲመጣ አምባሳደሩ ያሉትን ቃል በቃል ምንድነው ይሄ እናንተ ናችሁ የምትወስኑት እዚህ የተሰበሰበው ይሄ የተጠራው ኮሚቴ ነው የሚወስነው አሉ። ከዛ መሐከል እንዳጋጣሚ የተወሰኑ ሰዎች አህመድ ቢያነሳልን ጥሩ ነው አሉ። ተቃዋሚ አልነበረም። እኔም ለመሄድ ወስኜ ሁኔታውን ለማየት ፍላጎት ስለነበረኝ ተቀበልኩና ሄድኩ። እንደዚህ ነው የኛ የሆነውና እኔ ምንም አይነት የተንኮል ምናምን በስዊድኑ አላየውበትም። ወደፊት እናየዋለን እንዴት እንደሚሆን አላውቅም። እኛም እንከታተላለን አብሮ ለመስራት ግን ለጊዜው ጥሩ ፍላጎት በተለይ ከአምባሳደሩ በኩል እንዳለ ያያየን ነው ከኤምባሲው በኩል። እኛም ያንን በጥሩ ሁኔታ ምክንያቱም ምንድነው ለመጣላት አይደለም እኛ ፍላጎታችን አብሮ ለመስራት ነው ከማንም ጋር ይሁን ለሀገር የሚጠቅም ነገር ያንን ለማድረግ ዝግጁ ነን እና በዚህ ሁኔታ ነው እንትን ያለው ጥያቄው የሚወጣው ከዚህ ነው። በመጨረሻ ምንድነው የተባለው አይ የስዊድን ብቻ ሳይሆን ይሄ ኤምባሲ የኖርዲክ አገሮች ኤምባሲ ስለሆነ ለሌሎቹ ምድል መስጠት አለብን አሉ። ከኤምባሲው በኩል በጣም ጥሩ ጥያቄያቸውን ያምጡ ተባለ። ጊዜ ተሰጠ። ጊዜውን ተጠቅመው ከተለያዩ የኖርዲክ አገሮች ጥያቄው መጣ። እነዛን ጨምረን መጨረሻ ላይ ያንን ይዤ ሄጀ ነው እኔ የጠየቅኩት። ሶ እንደዚህ ነበር የኛ አካሄድ። ወይል እዛ ከደረስኩ በኋላ እኔም በጣም ያሳዘነኝና ያየሁት አለ። እንግዲህ እኔ የምገባበት መግቢያው የተለየ ነበረ። ለእንግዶች ለተላልቅ እንግዶችና ጥያቄ ለሚጠይቁ ብቻ ነው። እና በእኔ በገባሁበት የገቡት አቡነ ኤልያስና የሙስሊም ተወካይ፣ ሌሎቹን እንኳን ጳጳሶች ተመለሱና በህዝብ በኩል በሚገባበት ግቡ ነው ያሏቸው። በዛ ስንገባ ምንድነው እኔ በሩ ላይ የሰማሁት ባንዲራ አይገባም፣ ምንም ባንዲራ አይገባም የሚል ሰማሁ። እኛ በምንገባበት አጋባቢ ህዝብ አይገባም፣ ህዝብ የሚገባው በሌላው በኩል ነው። እኔ በምገባበት አጋባቢ ስገባ ኃይለኛ ፍተሻ ነው ያለው። በዛ አንዳንድ ሰዎች ናቸው የሚገቡት፣ በዛ እንግዶች፣ ትልልቅ እንግዶች ምናምን። ከረሻ ላይ ገብቼ ሳይ ከፊት ለፊት ህዝብ በሚገባበት በኩል የኦነግን ባንዲራ ግጥም ብሎ ሞልቷል። ይሄ ባይኔ ያየሁት ነው። እንዴት ሊሆን ቻለ ይያልኩ ሳስብ ትንሽ ቆይቶ ኢትዮጵያኖችም የእንትን የኢትዮጵያ ሰንደቅ ዓላማ የሚያዙ ሰዎች አልፎ አልፎ ጠብ ጠብ ማለት ጀመሩ። እንዴት ሊሆን ቻለ? ሰንደቅ ዓላማ አይገባም ተብሎ ነበር። እንደውም አብሮኝ የሄደው ወንድማችን አበበ ኃይሉ የስዊድን ባንዲራ ይዞ ነበር፣ ትንንሾች ባንዲራዎች። እሱን ከለከሉት። እሱ ራሱ መናገር አትገባም ብለው አሉት። ሁሉን ነገር ከለከሉ። ከኛ እኔ ግን ስገባ እዛ ሳይ የኦነግን ባንዲራ የያዙ ግጥም ቦርቷል። እንዴት ሊሆን ቻለ የሚል ጭንቅላቴ ውስጥ መጣ። በዛ ሰዓት ሊገቡ አይችሉም፣ እኛ ተከልክሎ ሊገቡ አይችሉም። ወይንም ቀደም ብለው ገብተዋል፣ ወይንም በዛኛው በኩል የተወሰኑ ባንዲራ የያዙትን እንዲገቡ ፈቅደዋል። አላውቅም። ይሄ የኔ ጀስት ነው፣ ዋይልድ ገስ ነው። ቀደም ብለው ገብተዋል የሚለው የኔ ዋይልድ ገስ ነው። እንደዛ ሊሆን የቻለው በዛ ምክንያት ነው። እና ሌላው ስትራይክ ያደረገኝ በትሪቡኑ በኩል በክብር ትሪቡኑ በኩል እኛ እዛ ነው የተቀመጥነው ጥያቄ የምናቀርበውና ትላልቅ እንግዶች በዛ በኩል ስቴጁ ስር ስቴጁ ጥያቄ እየወጣን የምንጠይቅበት ስር መዓት ወጣቶች አሉ፣ የኦነግን ባንዲራ ያዙ። እዛ አካባቢ በመጀመሪያ ደረጃ እንኳን እዛ ለመድረስ ቀርቶ ከላይ ላይ በዛ በኩል በሚመጣው በር ለመግባት ትልቅ ፈተና ነው ያለው። ይሄንን መታወቂያህን ይዘህ አንገት ላይ አድርገህ መዓት ብለህ ከአራት አምስት ጊዜ እንትን አለ፣ አንተን የሚያስቆም ኬላ አለ ውስጥ ከገባ በኋላ ሁሉ። ያ ሁሉ እያለ እነዛ እዛ የሚታዩት ወጣቶች ምንም አይነት መታወቂያ ያላቸው ምንም የላቸውም፣ ግን እዛ ሆነው እነሱ ነበሩ ያንን ስቴጁ አጠገብ ያለውን ኦልሞስት ኮንትሮል የሚያደርጉት። እና እኔ ለራሴ ጭንቅላቴን የመታኝ ሰው እንግዳ ፈረንጅ፣ ትልልቅ ፈረንጅ እንግዶች ሲመጡ አትገቡም እየተባሉ የተመለሱ አሉ፣ ተወካዮች። እንዴት ሊሆን ቻለ? ምንም የሌላቸው ምንም መታወቂያ የሌላቸው ወጣቶች እንዴት እዛ ስቴጁ ስር ሆነው ኢቨን ቱ ዛት ኤክስተንት አንድ ጊዜ አይቻለሁኝ። ፕሮግራሙን የሚመራውና የልጅ አስጨንቀውት እዚህ መጥቶ ነበር። እሱ ለቴዎድሮስ ምንድን ነው ራይ ላይ እዚህ ከጀርመን የመጣ ነው። እሱ ነበር የሚመራው። አስጨንቀውት የእኛን እንትን አድርግ ብለውት የእኛን ሾው አሳይ ምናምን ብለውት ቁጭ ብዬ እየታዘብኩ አይን ነበር ሲከራከራቸው፣ አይቻልም፣ ጊዜ የለም፣ የእናንተ አይደለም፣ እነሱ በጉልበት ማድረግ አለብህ እያሉ ሲሉ እና ይሄን ስታይ ምንድን ነው የሚሰራው? ማን ነው የሚቆጣጠረው? በየት ነው ይሄ ሊሆን የቻለው? ኤምባሲው ይሄ ኃላፊነት የወሰደው ካውንስለሩ የፍራንክፈርት ካውንስል ነው። እንዴት እንደዚህ አይነት ነገሮች ሊካሄዱ ቻሉ የሚለውን እኔ ምንም ዴፊኒቲቭ የሆነ መልስም የለኝም፣ ፋክትም የለኝም። እኔም ማለት የምችለው ያየሁት ነው። ያየሁት ስገባ ባንዲራ ይዞ መግባት ክልክል ነው፣ ውስጥ ስገባ ደግሞ የኦነግ ባንዲራ ያዙ ግጥም ብሎ ሞልቷል።
ምናልባት አንድ ያው ሌሎችም ይሄ የተገኙ ሰዎች ግልጽ የሆነ ሳቦታጅ ተፈጽሟል የሚል ቅሬታ አቅርበዋል። ይሄ ከአዘጋጁ ኮሚቴ ግልጽ ማብራሪያ የሚያሻው ጉዳይ ነው እና ምናልባት ሬዲዮናችን ፈቃደኛ የሚሆኑ ከሆነ ወደፊት እነሱንም አስገብተን የነበረው ሁኔታ እና ፋክት ማብራሪያ መስጠት አለባቸው።
ትክክል ነው። ይሄንንም ለማድረግ ብለን ትናንት ደጋግመን ደውለን ነበር። ምክንያቱም ከዚህ በፊት ደውለንላቸው ኢንተርቪው አድርገናቸው ነበር። ትናንት ደጋግመን ደውለውን ነበር። ይጠራል ማንሳት የሚፈልግ አቶ የሚያነሳ ሰው አጣን። ግን አሁንም ሙከራ እናደርጋለን። ለምን ይሄ ሆነ? የሚዲያ ትልቁ ስራው የሚሰሩ የሚደረጉ ነገሮችን ለህዝብ ማጋለጥ ነው። ጥሩም ሆነ መጥፎ ይሄ ነው የምተደረገው። ይሄ ነው ጀጅመንቱን ወይንም ደግሞ እንትኑን ውስ ምንድነው የሚለው ፍርዱን ህዝቡ ነው የሚሰጠው። እኔ መስጠት አልፈልግም። እኛ መስጠት አንችልም። ትክክልም አይሆንም። እኛ ማለት የምንችለው ይሄን አይተናል፣ ይሄን አይቻለሁ፣ ለምን ሆነ፣ እንዴት ሆነ ማስረዳት የሚችሉት በቦታው ኃላፊ የሆኑ ሰዎች ናቸው። ከዛ ያንን ሁሉ አዳምጦ ህዝቡ የራሱን ውሳኔ እንዲወስድ ነው የምንፈልገው።
አዎ፣ ምናልባት እስቲ እንሄድበታለን፣ የደረስንበትም ሁኔታ እናሳውቃለን። ግን ምናልባት ከዛ በተጨማሪም አንተም ኖርዲክ ካንትሪን ወክለህ እንደ መገኘት መጠን ያቀረብካቸው ጥያቄዎች ቀደም ብለንም አድምጠናል። ሌሎቹንም አጠቃላይ ሁኔታዎች በግልጽ በቅርበት እንደውም በተሻለ ቅርበት ተከታትለሃልና አገር ውስጥ ካለው እውነት አንጻርና ከአንተም ጥያቄ ከሌሎችም አንጻር የነበረውን እንትን እስቲ አጠቃላይ ሰምሪ ያንተ ብትሰጠ።
እንግዲህ እኔ ከጠየቅኳቸው ያነሳኋቸው ጥያቄዎች ውስጥ አንደኛውን በጥያቄ መልስ ያነሳሁትን በተለይ የኖርዌውን እንዳለ አላነሱትም። የኖርዌውን ለምን አላውቅም፣ ግን ቀደም ብለው ስለ ኢትዮጵያ ስደተኞች ሲያስረዱ መንግስታቸውም ሆነ እሳቸው ትልቁ አላማቸው የህዝባቸውን የዜጎቻቸውን መብት ማስከበር ስለሆነ እንዲህ አይነቱን ስራ እንደማይሰሩ ቀደም ብለው በንግግራቸው ላይ በደንብ አድርገው ገልጸውት ነበር። እኔ ያን ጥያቄ ይዤ ከሄድኩ በኋላ ስጠይቃቸው ምናልባት መልሼዋለሁ ብለው ትተውት እንደሆነ አላውቅም፣ ግን መናገር የምችለው በዛ በእኔ ለእኔ በሰጡኝ መልስ ላይ የኖርዌውን ጥያቄና የዚህ ስካንዲኔቪያ የሚደረገውን ስፔሲፊካሊ ኤክስፕሊክትሊ አላነሱትም፣ ግን ቀደም ብለው ሲናገሩ ነበር። አንድ እሱ ነው። ሌሎቹን ጥያቄዎች በተመለከተ እኔ እስከሚገባኝ ድረስ የእንትኑን የማን ነው የሙስሊሞቹን እሱን ከስዊድን የተነሳ ጥያቄ ነው። ስዊድን ውስጥ ያሉ የሙስሊም ኮሚኒቲዎች ያነሱት ጥያቄ ነው። የአክሱም ነው የሚለው ባልሳሳት። እሱን በተመለከተ እሳቸው ያሉት ምንድን ነው? ይሄ ነገር ቢመለስ ጥሩ ነው። ባለፈው ከተናገርኩ በኋላ ምንም አዲስ ነገር የማውቀው የለኝም። ይሄ ግን መመለሱ ተገቢ ነው ይላሉ። ምክንያቱም የሚሉበት ምክንያት ምንድን ነው? ጥያቄዎች ቶሎውኑ መልስ ካላገኙ ሌላ አቅጣጫ ይዛሉ። ትክክል ናቸው። ሌላ አቅጣጫ ይዛሉ። ይሄን በተመለከተ ብለዋል። ሌላው የአንድ የእምነት ተከታዮች የኦሮሞና የሌሎችን በሳውዝ ያሉ እምነት ተከታዮች ነው። አላውቅም እሱን ነገር ብለዋል። እንደደረስኩ ይሄን ነገር አጣርቼ መልስ እሰጣለሁ ብለዋል። ሌሎቹን ጥያቄዎች መጀመሪያ ላይ ያነሳናቸው የፖለቲካልና የአቋም ጥያቄዎችን እንዳለ እየሰራንባቸው ነው። ምናልባት የኢንፎርሜሽን ማጠር ሊሆንብህ ይችላል እንጂ እኛ በተሰደዱ የተፈናቀሉትን ከአቅማችን በላይ ቤት እየሰራን ሁሉ እንትን እያልን ነው። ወንጀለኞች የተባሉትን በየአካባቢው እያስቀረብናቸው ነው። ከቡራዩ ጀምረው ጠቅሰዋል፣ አዲስ አበባን ወዘተ። እና ትንሽ ለእኔ እንትን ያለኝ ምንድን ነው የኖርዌይ እና የስዊድኑን የኖርዲክ ሀገሮችን ጥያቄ እንዳልኩት ኤክስፕሊክትሊ እኔ ለጠየቅኩት ጥያቄ ይሄ ነው ብለው መልስ አልሰጡም፣ ዘለውታል። ግን ቀደም ብለው በንግግራቸው ላይ ተናግረዋል። ይሄን ነው እንግዲህ ማለት የምችለው።
አይ ቆንጆ፣ እንግዲህ ውይይታችን ይቀጥላል። እንግዲህ በቦታውም የነበረ አንድ እንግዳችን ተቀላቅሎናል። ያው ምንድን ነው አባባሉ፣ ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው። አቶ ሚሊዮን ብሩ እንግዲህ በስልክ መስመራችን ገብተዋል። ሚሊዮን ይሰማዎት? ሀሎ
ሀሎ
ይሰማል። እንግዲህ እስቲ አሁን ደግሞ እርሶም እንግዲህ በቦታው ነበሩ ፍራንክፈርት እንግዲህ ተገኝተዋል። የነበረውን አጠቃላይ ሁኔታ ከአህመድ ጋር ደግሞ እስቲ ቆይታ ታደርጉኛላችሁ?
ጥሩ።
ሰላም ሚሊዮን።
ሰላም አህመድ፣ እንዴት ነው?
እኔ ያየሁትን ተናግሬያለሁ። ስዊዘርላንዱም ተናግሯል። የእንግሊዙንም እየጠበቅን ነው። ከምንድን ነው ያሉኝ? ከቤተ ክርስቲያን ወጣ ብሎ ነው ብለውኝ ነበር። አሁን ደውለው የነገሩን እንግዲህ እስከዛው ድረስ አንተም በበኩልህ ያየኸውን አብረን ነበር የታዘብከውን እስቲ ግለጽልን።
ጥሩ። እኔ እንኳን እናንተ አብዛኞቹን ነገሮች ገልጻችኋል። እንደው እኔ ሳልጠቅስ አላልፍም ብዬ የማስበው ይሄ የለውጡ ሂደት ያልነካካቸው ኃይሎች እንዳሉ የታዘብኩበት ሁኔታ ነው። ምክንያቱም የተሰራው ስራ በግልጽ ሳውታጅ መሆኑ ማንም ሰው እዛ የነበረ ሰው የሚያውቀው ነው። የባንዲራው በተመለከተ ማለት ነው። ከዛም ውጪ አልፎ በጣም በጣም የሚንጃ አደጋ ከፍተኛ አደጋ ያለባቸው ይመስለኛል እኔ ጠቅላይ ሚኒስትር ዶክተር አብይ። ምክንያቱም እንደው አመር ተስተውስ እንደሆነ አንድ ሰው ተገናኝተን ነበር ኤምባሲ ውስጥና እኔ ይሄንን ነገር እዚህ አደባባይ ላይ ሳልናገር ለማለፍ ነው ዛሬ እንደውም ለመግባት የፈለኩት እና ማን ነው አቶ ሱራፌል ይባላል ሰውየው። እኔ ግልጽ ነው የምናገረው ምክንያቱም በግልጽ ነው አቀለብን እዛ ቦታ ላይ ያሉ ሰዎች የለውጡን እንቅስቃሴ ይደፋ ምንድን ነው ይደግፋሉ አይደግፉም የሚለውን በደንብ ማወቅ አለባቸው። እዛ አካባቢ የተወከሉ ሰዎች አደጋ ሊደርስ በሚችል ሁኔታ የለውጡ ተቃዋሚ ሰው በጣም የቅርብ ሰው ሆኖ አግኝቻለሁ እኔ በጣም የቅርብ አምባሳደር ሊቀበል የመጣ ሰው ግን ለውጡን የሚቃወም ለውጡን የማይደግፍ ከበፊቱ ፍርአት ጋር ቅርብ ግንኙነትና ኢንቨስተር የሆነ ሰው ነው። በግድ ነው የሚጠሩኝ እንጂ እኮ መምጣት አልፈልግም የሚል ሰው ግን አምባሳደር ሊቀበል የሚላክ ሰው ነው። እና እንዲህ አይነት ነገር
አልፎ የተናገረው ነገር ነበር እኔ እኮ አልደግፍም ነው ምንድነው?
አዎ እኔ በእች መንደመር የምትለው አቆ እኔ አልደግፋትም። ምክንያቱም እኔ የእርሻ መሬት አለኝ ኢትዮጵያ ውስጥ 30 ሺህ ካሬ ነው 30 ሺህ ሄክታር የሚል ሰው በጣም ይቀርብ አምባሳደር የሚያክል ሰው የሚቀበል ከዛም አልፎ ምናልባትም ጠቅላይ ሚኒስትርን ከኤርፖርት ስቴዲየም ያደረሰው እሱ ይሆናል የሚል ግምት ነው ያለኝ። ምክንያቱም የያዘው መኪና እንደው ይመጥናል ወይ ስለማስብ ማለት ነው። ይሄን ድረስ አይቻለውና በጣም ከባድ ችግር ታዝቢያለሁ። እቺ ነገር አደባባይ ሳላወጣ በኋላ ምናልባት ችግር ቢፈጠር እንዳይቆጨኝ ብዬ ነው ለመግባት የፈለኩት።
በጣም ጥያቄ ከንክኖህ ከኔ ጋራ ኤምባሲው ተጠርቼ ሄጄ ማጣቂያ ላወጣ ስል ለሆነ ሰው አንስተው ነበር ከንትኖ ይሄ ጥያቄ ለማን ያነሳ?
ይሄንን ነገር ለዳንኤል ክብረት አሳውቃለሁ ምክንያቱም በጣም አስደንጋጭ ነገር ነው። የቅርብ ሰው ሆኖ እንደ አይነት ለውጡን የሚቃወም ሰው ምን ይሰራል እዛ ቦታ ላይ? እና ከባድ ነው።
እኔ ለሚመለከተኝ አይደለም ያሉት እንዴት እንደሆነ አላውቅም ግን እየጠሩኝ ነው እንጂ መምጣት ማልፈልግ እየጠሩኝ እርዳን ይሉኛል ያሉ ምንድነው የተረዳው? ከዚህ
እኔ የተረዳሁት እኚህ ሰው ባለፈው ስርዓት በጣም ተጠቃሚ የነበሩና እዛው እስር እያሉ ብዙ ነገር የሰሩ ሰው ናቸው ብዬ ነው የማስበው። ከዛ ውጪ አሁን ላይ የለውጡ ተጠቃሚ ሳይሆን የለውጡ ተጎጂ ስለሆኑ ነው እና ይሄ ለውጥ ባይመጣ የሚፈልጉ ሰው ናቸው ብዬ ነው የማስበው። ምክንያቱም ጥቅማቸው ሊነካ ነው። ነገ ከነገ ወዲያ እንዴት እንዳገኙት አናውቅም። ያንን የእርሻ መሬት ወደ ህግ አግባብ ሲኬድ ምናልባት የደሃ ገበሬ መሬት ነጥቀው ሊሆን ይችላል ያዙት። በጣም ብዙ ምክንያቶች ይኖራቸዋል ሰውየው። ግን እንደዚህ አይነት ሰው በጣም ቅርብ ሆኖ በማየቴ ነው እንጂ እንደ አይነት ሰው በኖሩ አይደለም ያስገረመኝ። ግን ቅርብ ሆኖ ጠቅላይ ሚኒስትሩን ሊያገኝ በሚችል ሁኔታ ነበር የነበሩት። ይሄ ደግሞ ከባድ ነው፣ አደጋ አለ። ይሄንን አደባባይ ሳላወጣ በቀር እና አደጋ ቢፈጠር እንዳልተጠፈ ነው ዛሬ እቺን ነገር አደባባይ ማውጣት የፈለኩት።
ጉዞውን በተመለከተ የዶክተር አብይን ንግግር በተመለከተ ሁኔታዎችን በአጠቃላይ ስታየው ምን ሐሳብ አለህ? ምንስ መደረግ አለበት? ኢትዮጵያዊስ በምን አይነት ሁኔታ ነው ይሄ ለውጥ እንዳይቀለበስ ማድረግ ያለበት? እንዴት ነው
እያንዳንዳችን ከግላችን መነሳት አለብን ብዬ አስባለሁ። ለዚህ ለውጥ ሁሉም ሰው ራሱን መስጠት አለበት፣ ሁሉም ሰው መተባበር አለበት። ጠቅላይ ሚኒስትር ዶክተር አብይ ብቻቸውን ምንም አያደርጉም። እኛ ካልተባበርን፣ እኛ ካልረዳን ምንም የሚመጣ ነገር የለም። እሳቸው ያደረጉት ንግግር፣ ከዛ ውጪ ያስተላልፉት መልእክት፣ ወደፊት ምን እንደሚደረግ፣ የምንፈልገውን ነገር እንደሚያደርጉ ቃል ገብተውልናል እዛው በአደባባይ። ስለዚህ ይሄንን ነገር መደገፍና ከራሳችን መጀመር አለብን። የራሳችን የለውጡ አካል አድርገን ራሳችንን አግገዛ ማድረግ አለብን የሚል ነው ያለኝ እንትን። ከዛ ውጪ ግን በመሄዴ በጣም ተደስቻለሁ። እዛ ቦታ ላይ ተገኝቼ ከጥታ ጥያቄና መልስንም አጠቃላይ የዶክተር አብይን ንግግር በመስማቴ በጣም ደስተኛ ነኝ። ከዛ ውጪ ያለውን የአሻጥር ነገር እናንተ ተክሳችሁታል እና ብዙ ማነሳት አልፈልግም።
ሊር ለማድረግ ሚሊዮን አንተም እዚህ በኤምባሲው በመጣው ሐሳብ ምክንያት በጋራ የተለያዩ ድርጅቶች ጋር ኮሚቴዎች ጋር የሚሰራው ውስጥ አለበት ኢትዮጵያን ኮሚኒቲ በመወከል ይሄን በተመለከተ የስዊዘርላንዱን ሰምተሃል። ይሄንና የስዊዘርላንዱን ስታያየው ምን ይመስላል? ወደፊትስ ምን መሆን አለበት ባጭሩ?
ጥሩ። ስዊድንን ወይም ኖርዲክን በተመለከተ በጣም ከስዊዘርላንዱ የተለየ ነው። ከመጀመሪያ ጀምሮ እንደውም ለዚህ ዝግጅት ተብሎ አልነበረም ወደ መደመሩ የመጣ ነው። አጠቃላይ ስቶክሆልም አካባቢ ወይም ስዊድን ውስጥ ያሉ ኮሚኒቲዎች በአጠቃላይ ሁሉም አይነት የፖለቲካ ድርጅቶች፣ የሃይማኖት ተቋማት ተሰባስበን እዚህ ያለውን ስራ እየሰራን ሀገራችንን እንደግፍበትን መንገድ ለመፈለግ በኤምባሲ በኩል ጥሪ ተደርጎልን ሁላችንም ሄደን የተለያዩ ስብሰባዎች አድርገን እያንዳንዱ ኮሚኒቲ ደግሞ አንዳንድ ሰው ወክሎ መጀመሪያ 3 3 ነበረ፣ ከዛ ደግሞ ለዚህ ፕሮግራም አንዳንድ ሰው ተወክሎ አሁን በባየነው መሰረት አንተ ጋር አመድ የሁሉም የኖርዲክ ሀገራትን እንዲወክል ተደርጎ የሚገርመው ጥያቄዎች እያንዳንዱንም ጥያቄ ልክ ያለው ሁሉም ሰው ጥያቄ ልኮ አጠቃላይ የላከውን ጥያቄ ተጨምቆ የትኛው ይውደቅ የትኛው እንትን ተብሎ ምክር ተደርጎበት ተጠየቀ ጥያቄ ነው። ይሄ ብቻ አይደለም። እንደውም የታዘብነው ነገር ምንድነው አጠቃላይ ሀገራት ሲልኩ ጥያቄዎችን እንደውም አንድ ሀገር 30 ገጽ ነው 30 ገጽ ጥያቄ ልከው ነበርና በጣም ከባድ ስራ ነበረባቸው።
ከንተናል ዳንኤል ክብረት ነው የነገረና አድማጮቻችን 30 ጥያቄ 30 ገጽ ጥያቄ ላኩም አሉ። የግል ቤት የተወርሶብኛል ያሉም አሉ። ለማንኛውም ሚሊዮን እጅግ በጣም እናመሰግናለን። ከለንደን የምንጠብቀው እንግዳ አልተገኘም። በሚቀጥሉት እስካሁን ድረስ አልገባም 8 ደቂቃ ነው የቀረን። በሚቀጥሉት ሳምንታት እንግዲህ እሱንና ሌሎችንም እንግዶች ለማቅረብ እንሞክራለን። የዛሬው ይሄንን ይመስላል። አድማጮች ጥያቄ ካላችሁ በሚቀጥሉት ሳምንታቶች ውስጥ እናስተናግዳለን። በዌብሳይታችን
ethiopiancenter.org
ላይም ብትልኩልን ጥያቄዎቻችሁን እናስተናግዳለን። ለፈለጋችሁት በኤምባሲው በኩል የሚጠየቅላችሁ ካለ ሌሎችም ጥያቄዎች ካሉ እኛ ሚዲያ እንደመሆናችን መጠን ጥያቄዎችን ቢመልሱም ባይመልሱም በግልጽ እናቀርባለን። እንግዲህ ይሄንን የፍራንክፈርቱን በተመለከተ መብራቱ
ምናልባት ዘውዱም ስልክ እየተቀበለ ነበር አያይዘም ምናልባት አመድም ባለን ሰዓት የምትመለሰው ከሆነ በየዶክተር አብይ መምጣት በጀርመን ከውጤት አንጻር እንድትገመግመው ላጭር መረጃ አንደኛ፣ ሁለተኛ ደግሞ በኤምባሲ ደረጃ ያለው ኖርዌይና የተለያዩ ለንደን የተለያዩ ሀገራቶች ማህበረሰብን ያማከለ የጥልቅ ውይይትና ምክክር መድረክ የተፈጠረበት ሂደት ነበርና አንተም ኮሚቴ ውስጥ አለህና ማህበረሰቡ በተለይ ኤምባሲው ምን ያስባል ማህበረሰቡን እዚህ ያለውን አግኝቶ የማዋያት ስሜትና ፍላጎት ሳለው ወይ የሚለው ነው። በተለይ ደግሞ ፖለቲካ ተቋማቶችን ኢግኖር ያደርጋል የሚል ትችት ይቀርብበታል። የእምነትና ኮሚኒቲዎችን ብቻ ነው የሚላልና ይሄስ እንዴት ነው እየተካሄደ ያለው የሚለው ጥያቄ አለ። ዘውዱ አንተ ጋር ማለት ጥያቄ አለ። አጠር አርገባለች ሰዓት ዛሬ እንግዲህ አንተ ነው የምንጠይቀው።
በጣም ጥሩ ዘውዱን
አንን እንኳን አመድን አይደለም ጠይቀው ምክንያቱም ያለን ሰዓት በጣም አጭር ስለሆነ እኔ እንደሚከተለው ሳምንት በይበልጥ የሌሎችንም ሰዎች ጥያቄ አንድ ላይ አርገን እንጠይቀዋለን። አሁን ግን አንድ አድማጫችን በስልክ መስመር ላይ በመገኘት የዛሬው ውይይታችሁ በጣም ገንቢና ጥሩ ውይይትና ብዙ ሰዎችንም የሚያስተምር ነው። አሁን ደግሞ በስልክ መስመር ላይ ተገኝተው በወቅቱ የነበረውን ነገር ያብራሩልን አቶ ሚሊዮን ብሩ በጣም አስተማሪ ነገር ስለሆነ ብዙ ጥንቃቄ የሚፈልግ ነገርም ሰዎች ያላ ያላወቁትም ኢንፎርሜሽኑን ዌብሳይቱ ላይ ገብተው ማይከታተሉ ወይም በላይቭ የሬዲዮ ፕሮግራማችን ላይ በተለያየ ምክንያት ተከታተሉ ሰዎች ይሄን ፕሮግራም እንዲሰሙት በፌስቡክ ገጻችሁ ላይ በታስተላልፉት በጣም መልካም ነው የሚል አስተያየት ሰጥተውናል።
እንግዲህ የተቻለን እናረጋለን። እዚህ የፌስቡክ ጉዳይ የፌስቡክስ አዋቂዎቻችን በጣም ጥቂት ናቸውና እኔና ቴክኒክ ደግሞ ከሰላምታ ውጪ ብዙም ማንተዋወቅም ሰላም ሰላም ብለን ነው የምንተላለፈው። ብዙም እንትኑ የለኝም። የጠየቀውን ጥያቄ በተመለከተ የኖርዲክ ሀገሮችን ባንድ ላይ ለማዋየት በተመለከተ በነገራችን ላይ ግልጽ ማድረግ የምፈልገው ነገር የኖርዲክ ሀገሮች ተገናኝተን አልተወያየንም። የተወያየነው ስዊድን ያለነው ወይንም በአጭሩ ስቶክሆልም ያሉት የተለያዩ ድርጅቶች ናቸው ኤምባሲ ተገናኝተን። ግን ኤምባሲው በተለያዩ ሀገሮች ሄዶ እነሱን አወያይቶ የነሱን ጥያቄ ለኛ ነው የሰጠው እንጂ እኛ ከነሱ ጋር እውነት መነገር ያለበት ከነሱ ጋር አልተ ግን አቃለው ኤምባሲው ኖርዌይ ሄዷል፣ ኤምባሲው ዴንማርክ ሄዷል፣ ፊንላንዱን አላውቅም ሊሄዱም ላይሄዱም ይችላል አላውቅም። እነሱ ጋር ተወያይቶ ጥያቄዎች ተብሎ መጥቷል። ይሄ ነው እንግዲህ ያለው። ወደፊት ለሚለው እኔ እስከማውቀው ድረስ እኔ እስከገባኝ ድረስ የልቡን የሰውን ማወቅ አትችልም። በቃል የሚነግሩኝን ማየውን እስከምረዳ ድረስ ዊሊንግ ናቸው። ወደፊት እናያቸዋለን። እየፈተናቸው ነው የምንሄደው። እነሱም አምሹር ይፈትኑናል። አብሮ ለመስራት ዝግጁ ነን እኛ። እነሱም አብሮ ለመስራት ዝግጁ ከሆኑ ለእድገታችን በኩል ለማደግ በጋራ ሀገራችን ለማበልጸግ ለሚደረገው ትብብራችን ከኛም አይጠፋም እነሱም ይኖራል ብዬ ነው የምገምተው። ጥሩ እንትናያለን። ጥያቄዎች ይነሳሉ። እኔ አሁን ለምሳሌ ጥያቄ አለኝ። እነሱን አነሳለሁ ብያለሁ፣ ግን በአየር ላይ ወረውረዋለሁ። የኢትዮጵያ ጠቅላይ ሚኒስትር አሁንም ድረስ ማናቸው? ከዚህ በፊት የወረዱት ዶክተር አብይ አይደሉም? የኤምባሲውን ዌብሳይት ብትገባ የስዊድን ኤምባሲ ኃይለ ማርያም ናቸው የሚለው እና ልጆች ከፊንላንድ ደውለው እንዴት ነው የእናንተ ኤምባሲ አልተለወጠም ወይ ብለውኛል። ይሄንን ማረም መቻል አለባቸው። ዌብሳይታቸው 2013 እንትን የተባለ ነው እና ጠቅላይ ሚኒስቴሩ ኃይለ ማርያም ይላል። ያ ትክክል አይደለም። ፕላስ አሁንም በግልጽ ተነጋግረው ማረም ያለባቸው ይሄ አምባሳደሩ ባለፈው እኛ ጋር ቀርበው ሲያሰዱ ነበር። ብዙ ሰው የለንም ብለዋል። ኦፍኮርስ ሰው ከሌለ ችግር ነው። ሰው እስኪመጣ ግን ደግሞ ጥሩ ጉድዊል ማሳየት መቻል አለበት። ይሄንን በስልክ ብቻ በስልክ ሰዓት ካሳለፋችሁ አንመልስም እንዲህ አይነቱ ነገር መቅረት አለበት። የሰው ልጅ ምን ነው ከፍትፊቱ ፊቱ ነው የሚባለው። ስለዚህ ይሄንን እንዳላደለም ይሄ ቢሮክራቲክ አሰራሩን መተው መልመድ አለባቸው፣ ማቆምም አለባቸው። አለበለዚያ የነሱ ስራ አምባሳደሩም የሚሉት ነው ጠቅላይ ሚኒስትሩም የሚሉት ነው። የዜጎቻችንን የመጀመሪያ ኃላፊነታችን የዜጎቻችንን መብትና ፍላጎት ማሟላት ነው። ራሳቸው አምባሳደሩ በዚህ ብለዋል። ይሄ እስከሆነ ድረስ ሰማይ ወርደው ምድር ወርደው የዜጎቻቸውን ጥያቄዎች ለመመለስ የተቻላቸውን ማድረግ አለባቸው ላለው ይሄንንም እንደሚያደርጉ ተስፋ አለኝ። ጥሩ ሁኔታ ስለማይ ነው ይሄን ነው ማለት የምችለው። ወደፊት ግን ሰፊ የሆነ ኢትዮጵያኖችን የሚያገናኝ አንድ መድረክ እንደሚዘጋጅ ባለሙሉ ተስፋ አለኝ።
አይ እንግዲህ አሪፍ እንትን ነው። በዚሁ ጠቅልልና እንግዲህ ፕሮግራማችን ሰዓት ገደበንና እንዝጋ። ዘውዱ ጀምረሃል፣ እስኪ ዝጉልን ፕሮግራማችን። የዛሬው እንግዲህ ይሄ ነው የሚመስለኝ ነበረው።
አመድ ያመለጥክ እንዳይመስል በሚቀጥለው ሳምንት ብዙ አንተን የምትጠየቀው ጥያቄ እስካሁን አንተ ጠያቂ ሆነ ከርመሃል። አሁን ደግሞ ብዙ በእድክባቸው ጉዳዮች ዙሪያ በርካታ ጥያቄዎች
አይ ቲንክ ይሃባባል ቂም ያስቀየ ብዙ አመታት ቂም የተጠራቀመ ይመስላል። እንዳልቀር በሚቀጥለው ሳምንት
እንዳልቀር ምናልባት ጉጉትም ነበር አለ ከአድማጮቻችንም ጋር ዝርዝር መረጃ ለማግኘት አብዚህ ገድቦን ነው እንጂ ያው አንተም የመጀመሪያው እንትን ነበርክ ከሚለው አንጻር ነው። ሜቢ እንግዲህ በቀጣይነት ከአድማጮቻችን ፍላጎትም ተነስተን ፕሮግራማችን ምንቀርጽበት ሁኔታዎች ይኖራሉ። በዛ እንገናኛለን። አድማጮቻችን እንግዲህ ሳምንታዊ ፕሮግራማችን እንግዲህ በአህመድ መግቢያ ጀምረን የኢሳትን ቃለ መጠይቅ አድምጠን ተመልሰን ደግሞ የፍራንክፈርቱን ዶክተር አብይ ጠቅላይ ሚኒስትራችን ጉብኝት አጠቃላይ ግምገማ አድርገን እዚህ ደርሰናል።
አዎ እንግዲህ በርካታ ሰዎች በስልክ መስመራችን ላይም በመገኘት የነበረውን የዶክተር አብይ ቆይታን በተመለከተ ብዙ ሰዎች የተለያየ አስተያየትን ሰጡ ነበር። እስከ ሳምንት መልካም ሳምንት እያልናችሁ መነሳናበታችሁ ፕሮግራሙን በማስተዋወቅ እኔ ዘውዱ፣ በቴክኒሻል መብራቱ እንዲሁም አህመድ አብራችሁን ነበር። እስከሚቀጥለው ሳምንት መልካም ሳምንት እያልን እንሰናበታለን። ጉራጌ ባውታኝ